እንደምን ዋላችሁ የጌታ ቤተሰቦች፣ ሁላችሁም እንኳን ወደዚህ ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በደህና መጣችሁ። ዛሬ ቀኑ ሰኔ 27 2026 ነው። የቅዳሜው የማታው ፕሮግራም ነው እና ዛሬ በሰንበት ትምህርት የሚያወያየን ወንድማችን አማኑኤል ይሆናል። በመዝሙር ደግሞ የሚያገለግሉት አቶ በቀለ ናቸው። በቃል ደግሞ የሚያገለግለን ወንድማችን አቶ ተስፋው ይሆናል። በጸሎት ደግሞ የድንቅነሽ ትሆናለች። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን ስለነበረን የሰንበት ቀን። ሁላችንም በሰንበት ቀን እረፍ ብለን አሁን ደግሞ ለዚች የሰንበት መሸኛ ጊዜ ስላደረሰን እግዚአብሔር የተመሰገነ ይሁን። ዛሬ የሰንበት ትምህርታችን የሚሆነው የሁለተኛው አይደለም፣ የሶስተኛው ሩብ ዓመት የሚጀመርበት ነው። የሁለተኛውን ሩብ ዓመት ደርሰን ወደ ሶስተኛው ሩብ ዓመት ደርሰናል። ጊዜው እንዴት እንደሚሮጥ በጣም የሚገርም ነው። ዋናው አርዕስቱ አንደኛ እና ሁለተኛ ቆሮንቶስ የክርስቲያን ሕይወት እና ምስክርነት ባህሪ ይላል እና የአንደኛው ትምህርት የጳውሎስ አገልግሎት በቆሮንቶስ የሚል ነው። ጥቅሱን መታሰቢያ ጥቅሱን እናንብብና ጸሎት አድርገን ፕሮግራማችንን እንጀምራለን። እንደዚህ ይላል መታሰቢያ ጥቅሱ፣ ጌታም ሌሊት በራእይ ጳውሎስን፣ እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው ይላል የሐዋርያት ሥራ 18:9-10 እንደገና አነባዋለሁ። ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው ይላል። እንጸልይ። በክብር ዙፋን በሰማይ ያለህ እግዚአብሔር አምላካችን አባታችን እጅግ አድርገን እናመሰግናለን። በዚች በሰንበት ቀን ደግሞ እረፍ ብለን አሁን ደግሞ ለዚች ለሰንበት መሸኛ ጊዜ ስላደረስከን እጅግ አድርገን እናመሰግናለን። አባት ሆይ ኃጢአት በደላችን ሁሉ ይቅር ብለህን በመካከላችን እንድትገኝ እንለምናሃለን። እግዚአብሔር አምላክ አሁን ደግሞ ካንተ ልንማር ፈልገን ቀኑ ሙሉ ደግሞ ስትባርከን ውለህ አሁን ደግሞ እንደገና እንድትባርከን በፊት ተገኝተናል። አባት ሆይ አንተ እንድታስተምረን፣ እንድታድሰን፣ እንድታነቃቃን፣ እንድታበረታታን ከትናንት ደግሞ የተሻለን የምንሆንበትን ትምህርት አንተ እንድታስተምረን እንለምንሃለን። እግዚአብሔር አምላክ የተማርነውን ደግሞ በልባችን እንድታኖርልን ደግሞ ሰንበት ትምህርቱ ሊያወያየን የሚመጣውን ደግሞ ወንድማችን እናንተ በበረከትህ እንድትባርከው ጌታ ሆይ አንተ እንድትረዳው እንለምንሃለን። አንተ እንድትመራው ሁላችንንም ደግሞ በዚህ ስፍራ ያለን ነቅተን ደግሞ እንድናዳምጥ አንተ እንድትረዳ እንለምንሃለን። ጌታ ሆይ የምንሰማውን በልባችን እንድታኖርልን እንድናደርግ ደግሞ ጸጋህን እንድታበዛልን እንለምንሃለን። ዝም ብለን ሰሚዎች ብቻ ሳንሆን አድራጊዎች መሆን እንድንችል አንተ ኃይልና ብርታት በጸጋህ እንድትደግፈን እንለምንሃለን። ጌታ ሆይ በመዝሙር በጸሎትም በቃልም በሁሉም የሚያገለግሉትን አንተ በበረከት እንድትባርካቸው እንለምንሃለን። በዚህ ስፍራ የተገኘን አንዳችንም ሳንባረክ እንዳንወጣ እያንዳንዳችንን በያለንበት አንተ እንድትደርሰን እንለምንሃለን። እያንዳንዳችን ለልባችን አንተ እንድትናገረን እንለምንሃለን። ጌታ ሆይ ከልብ እንዳናዳምጥ የሚያውከን የሚረብሸን አንዳችም ነገር ቢኖር አንተ እንድታስወግድልን እንለምናለን። አንተ በመንፈስ ቅዱስህ በዚህ ስፍራ እንድትገኝና እያንዳንዳችንን እንድትባርከን እንለምናለን። ጊዜውን ሁሉ ለአንተ እናስረክባለን። ሁሉንም ነገር አንተ ተቆጣጠር፣ መስፈርቱ ሁሉ አንተ ተቆጣጠር፣ ጊዜውን ሁሉ አንተ ተረከብ። በልጅ በኢየሱስ ክርስቶስ ስም አሜን። እሺ አሁን ጥቂት ጊዜዎች ስላሉን በመዝሙር እንቆያለን። መዝሙር ምርጫ ያላችሁ
እየተምራለሁ።
እሺ። እግዚአብሔር ይባርክሽ። ለምለም
መዝሙር 187 የጥንት አምባ ኢየሱስ ነው። ስለ እኔ የተከፈለ ወደ እርሱ ልሸሸክ ከእርሱ ጎን የወጣ ደም ከኃጢአቴ አጠራኝ ስለዚህ ነው ያዳነኝ የሚለውን እዘምራለሁ። የጥንት አምባ ኢየሱስ ነው ስለ እኔ ተከፈለ ወደ እርሱ ልሸሸግ ከእርሱ ጎን የወጣ ደም ከኃጢአቴ አጠራኝ ስለዚህ ነው ያዳነ ሕግህን አልፈጸምሁም አምላክ ሆይ በስራዬ ፍቅሬም የሞተ ቢሆን ሌትም ቀንም ባለግ ሁሉ ሊያድን አይችልም። አንተ ብቻ ናድነ የምሰጥ የለኝም መስቀልህን ብቻ አምናለሁ አንተን ብቻ ናመንሁኝ ጸጋ ብቻ ያድነ ከኃጢአቴ እጠበኝ ያለዚያን የተኪነ ሲያልፍ ሳሊህ ሕይወቴ ዓይኔ ሲዘጋ በሞት በዙፋን ፊት ለፍቅ በምቀርብበቱ ቀን አምባዬ ከመከራም ባንተ ጥላ ሸሽገ አሜን
አሜን አሜን። እግዚአብሔር አምላክ ባርክሽ። ለምለም ተባረኪ። እሺ ሌላ
እዘምራለሁ።
እሺ እቴ ማርከት፣ እግዚአብሔር ይባርክሽ።
ለጌታ ክብር እዘምራለሁ። መዝሙር 99 በድሮ ዛሬ በጣም የሚያፍኑት ልቦች ሁሉ ሁልጊዜ ባዘኔ ተሞሉ የአምላክን ተስፋ ሰባኮች ንገሩ በደስታ መንገዱን አብሮ መንገዱን በደስታ አብሮ ጨለማን በብርሃን አብሮ ያዘኑትን ስነት አስደስቱ መንገዱን በደስታ አብሮ ሸክሜ በዛባቸውን
በኃጢአት ሁሉ ተሞሉ። እናንተ አምላክን ተስፋ ተናገሩ፣ በደስታ መንገዱን አብሩ። መንገዱን በደስታ አብሩ፣ ጨለማን በብርሃን አብሩ። ያዘኑትን በገርነት አስደስቱ፣ መንገዱን በደስታ አብሩ። ሰዎች ከጨለማ መውጣት ሲደክማቸው፣ ፈታኝም ሲፈትናቸው፣ እናንተ አምላክን ተስፋ ተናገሩ፣ በደስታ መንገዱን አብሩ። መንገዱን በደስታ አብሮ ጨለማን በብርሃን አብሮ ያዘኑትን በገርነት አስደስቱ መንገዱን በደስታ አብሮ። አሜን አሜን አሜን። እግዚአብሔር ይርዳን። እሺ ሌላ ከሌለ እኔ ዘምራለሁ። መዝሙር 140 ቀድሞ መዝሙር መጽሐፋችን። ሰላም እንደ ወንዝ በመንገዱ ሲወርድ፣ ሐዘን ሲመጣ እንደ ማዕበል የሆነ ቢሆን ካንተ ተምሬያለሁ። ሕይወቴ ደህና ነው እላለሁ፣ ሰላም ነው በልቤ፣ ሰላም ነው ሰላም ነው ሰይጣን ቢቆጣ ፈተናም ቢመጣ በዚህ በተስፋዬ ልጽና። ደካምነቴን አምላክ አውቋልና ስለዚህ ደሙ ፈሰሰ። ሰላም ነው ሰላም ነው በልቤ በልቤ፣ ሰላም ነው ሰላም ነው በልቤ። ቴ በመስቀል ተቸነከረ፣ በሙሉ አንድም አልቀረ። ምስጋና ለአምላክ ላደረገ ይህን ነፍሴ ሆይ አመስግኝ። ሰላም ነው ሰላም ነው በልቤ በልቤ፣ ሰላም ነው ሰላም ነው በልቤ። ጌታ ሆይ መምጣትህን አሁን አፋጥን፣ ደመናን አስወግድልን። ጌታ ይመጣል መለከት ሰላም ነው ሰላም ነው በልቤ በልቤ ሰላም ነው ሰላም ነው በልቤ። አሜን አሜን። እግዚአብሔር እንደዚህ አይነት ሰላም ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እሺ፣ ሌላ አንድ አጭር አዝማች የሚዘምርልን ካለ
ከሎለን የገብሩሻ
አጭር መዝሙር
መቶ 81 መስቀል የሚለውን ይዘምራለሁ።
ኢየሱስ መስቀል ልቅረብ ያንን የክብር ምንጭ ከዚያም ነፃ ምንጭ አየ ለሁሉም ጤና ሰጭ መስቀል መስቀል ይሁንልን ክብሬት ነፍሴን እስክታር ድረስ ወንዙን ተሻግሬ በመስቀል አገኘው ፍቅርህን ምረትን ብሩሄ አጥቢያ ኮከብ ያሳየኝ ብርሃን መስቀል የአምላክ በግ ይታያል በፊቴ ከቀን ወደ ቀን እርዳኝ አታርቀው ከኔ መስቀል መስቀል ይሁንልን ክብሬ ነፍሴን እስክታፍረ ወንዙን ተሻግሬ በመስቀል አጠገብ ልጠብቅ ተስፋህን ከሚያምረው ቦታ እስክደርስ ተሻግሬ ወንዙ መስቀል መስቀል ይሁንልኝ ክብሬ ነፍሴ እስክታፍ ድረስ ወንዙን ተሻግሬ። አሜን አሜን አሜን። እግዚአብሔር ይባርክሽ። ዘመራችሁት ሁሉ እግዚአብሔር አምላክ ይባርካችሁ። ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። በዘመርነው መኖር እንድንችል እግዚአብሔር አምላክ ይርዳን። እዚህ ቀጥሎ ጊዜውን ለወንድሜ ለማንቤል አስረክባለሁ። እግዚአብሔር መንፈስ ቅዱስ ይርዳ። ተባረክ።
አመሰግናለሁ። እግዚአብሔር ይስጥልኝ። የእኔ ድምፅ ይሰማል?
ይሰማል። አዎ፣ እንኳን ደህና መጣ። ተባረክ።
ይስጥልኝ። አመሰግናለሁ። አንቺም ርቴ እንኳን ደህና መጣሽ። ከሄድሽበት በሰላም ጌታ እንኳን አመጣሽ። እግዚአብሔርን ስለዚህ ይባርከዋለሁ። መካከላችን በመገኘትሽ እጅግ የተወደዳችሁ የዚህ የሰንበት መሸኛ ፕሮግራም ከኛ ጋር በዚህ በአየር መስመር በተሳትፎም እንዲሁም ደግሞ እግዚአብሔርን ቃል በማዳመጥ ቃል ኪዳናችሁንም ደግሞ ለመጠበቅ ተዘጋጅታችሁ ያላችሁ ሁሉ በጌታ ስም እንደምን አመሻችሁ፣ እንደምን ቆያችሁ። በተቀደሰው በእግዚአብሔር ቀን የመንፈስ ቅዱስ ቅባት እንዳልተለያችሁ በጎነቱ፣ ምሕረቱ፣ ይቅርታው፣ ፍቅሩ ከእናንተ ጋር እንዳለ እርግጠኛ ነኝ። ምክንያቱም ከእግዚአብሔር ጋር የቆየ ሕዝብ ይባረካልና እግዚአብሔር ባያለንበት ቤተክርስቲያን አጥቢያ ቤተክርስቲያን በሰላም ጠብቆ ሁላችንንም እንኳን ለሰንበት መሸኛ ፕሮግራም አደረሰን። አዲስ ኳርተር የምንጀምርበት ክፍለ ጊዜም ነው። በብዙ በኩል እግዚአብሔርንና እናንተን ባርኮናል። ክብር ለእግዚአብሔር ይሁን። በተለይም መጨረሻ የቀረበው ዝማሬ መስቀልህ መስቀልህ ይሁንልኝ ክብሬ፣ ሐዋርያው ጳውሎስ በጻፋቸው መልእክቶች ሁሉ በሚያስገርም ሁኔታ እግዚአብሔር መቼስ ቃሉን ሲሰጥ የማጥፍ አምላክ ነው። ለቃሉ ታማኝ አምላክ ነው። ቃል እንደገባለት ቃሉን የጠበቀለት ወንድም ሐዋርያው ጳውሎስ መልእክቱ ሁሉ ስለ መስቀል ያንቺም የኔም የእያንዳንዳችን ህይወት በመስቀል ላይ የተመሰረተ ህይወት ከሌለን እርግጠኛ ነኝ ተሰነካክለን እንወርቃለን። የኢየሱስ ክርስቶስ መስቀል ትምክህታችን ከሆነ ክብር ለእግዚአብሔር። ስለዚህ ግሩም ዝማሬ። እግዚአብሔር ይባረክ። ተም ተባረክ። እንግዲህ የተወደዳችሁ በጌታ ስም የተጀመረውን ፕሮግራም ጸሎት አድርገን እንቀጥላለን። መንፈስ ቅዱስን ጋብዛለን በመካከላችን እንገኝ። እጅግ አድርገህ የምትወደን በምሕረትህ ባለጸጋ የሆንክ የዘላለም አምላክ የእኔና የወገኖች አባት ፈጣሪ ልዑል ወዳጃችን ክርስቶስ ኢየሱስ ሆይ፣ መንፈስ ቅዱስ አጋዣችን ሆይ፣ በዚህ ምሽት እንደገና ደግሞ እውነትን የበለጠ ለማወቅ አንተ በሚያስገርም ሁኔታ የሰራኸውን የቃልን እውነት በሐዋርያው ጳውሎስ በኩል የቀረበልንን የቆሮንቶስን መልእክት ስናጠና የሚያስተውል ገጣሚ ስለሆነ እና ወገኖች ቃልን ስንሰራ ወይንም ቃልን ለመስራት ስንዘጋጅ ያንተ ኃይል ያስፈልገናልና በመካከላችን በመገኘት እውነትን አስተምረን። ይህንን በሞት ስለምታደርግ ኃጢአታችንን ሁሉ ይቅር ብለን በመካከላችን ዕለት ዕለት ስለምትገኝ መገኘትን ደግሞ በምግባር ስለምናይ ያከበርን ያውና ቅዱስ ፍጹምና ጻድቅ በሆነው በልጅ በኢየሱስ ክርስቶስ ስም አሜን አሜን አሜን። እንግዲህ በዚህ ሳምንት የምንጀምረው አዲስ ትምህርት ለሶስት ወር የተዘጋጀልን የጎልማሶች ሰንበት ትምህርት ይቆጣ ዋናው የሶስት ወር ዋናው ርዕስ አንደኛና ሁለተኛ ቆሮንቶስ ብሎ የክርስቲያን ህይወትና የክርስቲያን ህይወት እና ምስክርነት ባህሪ የሶስት ወር አጠቃላይ መሪ ሐሳብን ያዘ መንደርደሪያ ነጥብ ሲሆን በዚህ ሳምንት እስከምቀጥለው አርብ ድረስ የምናጠናው ደግሞ ትምህርት አንደኛ ትምህርት ሲሆን ዋና ርዕሱ የጳውሎስ አገልግሎት በቆሮንቶስ ይላል። ዛሬ እንግዲህ በእውነት እውነቱን ለመናገር ይህንን የምንጀምረው እያንዳንዱን ክፍል ከህይወት ጀምረን ስናጠና በዝርዝር ስለምታጠኑ ለአደፋፍሬ እወዳለሁ። አንደኛ ቆሮንቶስና ሁለተኛ ቆሮንቶስን ስለ ክርስቶስ መስቀል ስለ ወንጌል ምንነት እናጠና ቃል በቃል እንድናጠና ጊዜ ስለምኖራችሁ እኔ ሬል በጣም አጭር ጊዜ ስላለን እጅግ አስፈላጊ የሆኑትን ነጥቦችን በመጥቀስ ሐሳብም ካለ በመወያየት ጥያቄም ካለ በመወለስ ይህንን ፕሮግራም ወደ ማጠቃለያ እናመጣል። ስለዚህ አደራችሁን እንግዲህ መጽሐፍ ቅዱሳችንን ገልጠን እንጠብቃለን። እዛ ጥቅሶችን እያነበብን የጌታ መንፈስ እንደመመራን እንግዲህ ጥናታችን እንቀጥላለን። በጣም የሚያስገርመው ቅድም ተናግር ያለው አስገራሚነቱ እንግዲህ ከመግባት እንጀምርና ከዛም በኋላ እስኪ አንዳንድ ነጥቦችን እንመለከታለን። እዚህ ሳምንት ጥናት ምን እንደመስል የመግቢያ ጥቅስ እንዲህ ይላል። በሐዋርያት መጽሐፍ ምዕራፍ 18 ቁጥር 9-10 ላይ የተወሰደ ነው። አደራችሁን መጽሐፍ ቅዱሳችሁን ገልጡ። ሁል ጊዜ መጽሐፍ ቅዱስ ገልጦ ማየት በጣም አስፈላጊ ነው። የሚነገረው የሚነበበው ትክክል መሆኑን በማገናዘብ እና ያይዘዋለን እና እንዲህ ይላል። ጌታም ሌሊት በራእይ ለጳውሎስን እኔ ካንተ ጋራ ነኝ፣ ማንም ክፉ ሊያደርግብ የምንሳብህ የለምና አትፍራ። ነገር ግን ተናገር። በዚህ ከተማ ብዙ ህዝብ አሉኝና አለው። እያንዳንዱ ቃል ልክ በሐዋርያው ጳውሎስ ሕይወት ውስጥ እግዚአብሔር ያደረገውን ነው እዚህ ላይ ተጻፉ። እግዚአብሔር በራእይ ነው ተገለጠ። ታስታውሳላችሁ ወገኖች፣ ሳውል በነበረበት ጊዜ እግዚአብሔር ለተለየ ዓላማ ሲጠራ እያንዳንዳችንን የሰው ልጆችን እግዚአብሔር እያንዳንዱን ሰው ለተለየ ዓላማ ጠርቷል። በዚህ ምድር በዚህ ዓለም የተፈጠረውን እያንዳንዱን የአዳም ዘር እግዚአብሔርን ለተለየ ዓላማ ፈጥሯል። የተለየ መክሊት፣ የተለየ ስጦታ፣ የተለየ ጥሪ እግዚአብሔር ሰጥቷል። ይህንን ግን ሰዎች በአጠቃቀማቸው ልለዩ ይችላል። ለሰይጣን አገልግሎት የምጠቀሙ አሉ፣ በቢሊዮን የሚቆጠሩ። ለግል ጥቅማቸው የምጠቀሙ አሉ፣ ደግሞ እግዚአብሔር እንደሰጣቸው እግዚአብሔር እንደተገለጠላቸው ለእግዚአብሔር ዓላማ የምጠቀሙ ሰዎች አሉ። ግን እግዚአብሔር ለእያንዳንዱ የአዳም ዘር የተለየ መክሊት ሰጥቷል። የተለየ ጥሪ አለ። ይህን ጥሪ መረዳትና ማስተዋል ግን የግለሰቡ ጉዳይና የዝግጅት ሁኔታ ይሆናል። እና ሳውል ማንነቱን ጠንቅቀን እናውቃለን። እግዚአብሔር ጸጋ በዝቶልኝ ጳውሎስ የጻፋቸውን 13ቱንም የተለያዩ ደብዳቤዎችን ጌታ በሰጠኝ ጸጋ እድል ለማንበብ ሞክሬያለሁ። ከወገኖችም ጋር ከፍ ያሉና እጅግ አስገራሚ የሆነ ዘመን ያላለፈበት የዕለት ዕለት ትኩስ የመሆን ለተረዳው ለሚያስተውል አገልጋይ መንፈሳዊ ትኩሳትን እሳትን የሚለኩስ መልእክት ያለበት መልእክት ነው። እውነት ነው ይሄ ወገኖች። ደግሞ ምክንያቱም በጥራዝ ነጠቅ የምንረዳው ሳይሆን ቃል በቃል በመንፈስ ቅዱስ ምርት ከተረዳን በዛን ዘመን እንደሰራ በእኔና በእናንተ ዘመን እንደምሰራ እግዚአብሔር በራእይ ይገለጣል። እግዚአብሔር በህልም ይገለጣል። የጌታ ስም በድፍረት የምናገረው እግዚአብሔር በህልም ተገልጦልኝ ብዙ ነገር አይቻልም። ይህ አምላክ ስለሚያውቅ ከእኔ ጋርም ደግሞ የሚያውቁኝ ወገኖች ስለሚያውቁ እግዚአብሔር በህልም ይገናኛል። የሚያደርገውን ሊያደርግ የሚፈልገውን ይናገራል። ማስተዋሉ ግን ከተዘጋጀ እዚህ ነው። የልብ መዘጋጀት ከሰው ነው ይላል እግዚአብሔር ቃል፣ መልስ ግን ከእግዚአብሔር ነው። ስለዚህ እግዚአብሔር በህልም ይገናኛል፣ በራእይ ይገናኛል። እዚህ በራእይ ነው ጳውሎስ በተጠራበት ጊዜ የተናገረው ቃል እኔ ከአንተ ጋር ነኝ። ወገኖች እግዚአብሔር ጥሪውን ከሰማን ከእያንዳንዳችን ጋር እግዚአብሔር ከእያንዳንዱ ህዝብ ጋር ነው። ዋናው ግን እግዚአብሔርን እንደ አቀራረባችን መጠን እግዚአብሔር ኃይል ይገለጣል። ክብሩ እናያለን፣ ከጠላት እንተርፋለን። እኔ ከአንተ ጋር ነኝ። ኢያሱንም እንደዛ ነው ያሉ፣ ሙሴንም እንደዛ ነው፣ ሐዋርያትን ነቢያትን እግዚአብሔር እንደዛ ነው ተገናኙ። አንቺንም አንተንም እኔንም እግዚአብሔር በሆነ በዚህ መንገድ ነው የምገናኝ። ስፔሻሊ ቃሉን ወንጌልን በተመለከተ የምንፈራበት ነገር መኖር እንደሌለበት ነው ማለት ነው። ጳውሎስ ታላቅ ሰው እንደሆነ ትረዳላችሁ። ጳውሎስ የጎደለበት በዚህ ምድር በእውቀት የጎደለበት አልነበረው። የህግ አዋቂ ነው። ከገማልያል እግር ስር ቁጭ ብሎ የተማረ ያ አልበቃ ብሎ ስፔሻል ትምህርት ቤት፣ የተለየ ትምህርት ቤት፣ የሰነሄድረን ትምህርት ቤት በመግባት የሰነሄድረን አባል የሆነ ህጋዊነትን ያገኘ በሚዞርበት ቦታ ሁሉ ስፈልግ እንዲያሳስር ስፈልግ እንዲያስገድል ሙሉ መብት የተሰጠው ሰው ነው። በዘሩ የተለየ እንደሆነ፣ በትምህርቱ የተለየ እንደሆነ፣ በስጦታው የተለየ እንደሆነ፣ ከማንም እንደሚበልጥ ሳውል በድፍረት ይናገራል። ግን እግዚአብሔር ሲገናኘው፣ ክርስቶስ ሲያገኘው፣ ራሱን ለእግዚአብሔር አሳልፎ ስለሰጠ እኔ ከአንተ ጋር ነኝ፣ ከእንግዲህ በኋላ ከመንግስት ባለስልጣን ደብዳቤ አስፈልግም። ሊገሉ ብፈልጉ፣ ሊያሳድዱ ብፈልጉ፣ ቢያንገላችሁ እኔ ካንተ ጋር ነኝ። ከሌሎች ጋር እንደነበረ ስለዚህ ክፉ ሊያደርግ የምነሳብኝ የለም። ክብር ለእግዚአብሔር ይሁን። ሁላችን ወይም የብዙዎቻችን ስጋት ማድረግ የሚገባንን እናውቃለን፣ ግን ፍርሃት፣ ስጋት የሚያጠቃን ሰዎች አለን። እውነትን ለመናገር የማንደፍር ሰዎች አለን። ምክንያቱም እንድንጎዳ ወይም እንድንገደል ወይም ማግኘት የምችለውን እንደምናጣ ሊያስደርግ ይችላል የሚል ፍርሃት ስላለ በቤተ ክርስቲያንም በሌላ ቦታም እንደዚህ አይነት ነገር ሲመጣ የምንፈራ ሰዎች አለን። ግን እግዚአብሔር ማንም ከእግዚአብሔር ዘንድ ካልታዘዘ ክብርሽን ስፍራሽን ስፍራህን ክብርህን የሚወስድ በዚህ ምድር በሰማይና በምድር መካከል በእውነት የለም፣ ሊኖርም አይችልም። ምክንያቱም አንተና እግዚአብሔር ከዓለም ሕዝብ ትበልጣላችሁ። እኔና እግዚአብሔር ከዓለም ሕዝብ እንመጣለን። አንቺና እግዚአብሔር ከዓለም ሕዝብ ትበልጣለች። ይሄን ነው ብዙ ክርስቲያኖች የማይረዱት። ምክንያቱም እግዚአብሔር ሲደመር አንድ ሰው ዓለምን ያሸንፋል። እዚህ ማንም አንድም ነገር ሊያደርግብን ሊያደርግብ አይችልም። ተናገር፣ የፈጸመውን ተናገር፣ መስክር በድፍረት። አትፍሪ፣ አትፍራ፣ ዝም አትበል። ብዙ ዝምታ አለ በቤተ ክርስቲያን ውስጥ፣ በዘር በተከፋፈለ ማህበረሰብ ውስጥ ባለ በፖለቲካ ስርዓት በመራመድ ቤተ ክርስቲያን ውስጥ በሰዎች ይሉንታነት በሚመራ ቤተ ክርስቲያን ውስጥ ብዙ ዝምታ አለ። ከተናገርን እንዲህ ይሆናል የሚሉ ሰዎች ግን እግዚአብሔር ዝም አትበል። ምክንያቱም በዚህ በቆሮንቶስ ከተማ ውስጥ ህዝብ አሉኝና። ክብር ለእግዚአብሔር ይሁን። እግዚአብሔር በቦታ ሁሉ በዓለም ዙሪያ ህዝብ አለው። ግን ያንን ህዝብ ማግኘት ያንቺ፣ ያንተ፣ የኔ መንፈሳዊ ቆራጥነትን ይጠይቃል። ይህንን ነው እግዚአብሔር የተናገረው። ለምንድን ነው እንደዚህ የሆነበት ዋና ምክንያት አስታውሳላችሁ? ሀሳባችሁን ወደ ሐዋርያት መጽሐፍ ምዕራፍ 9:15-16 ለመውሰድ እገደዳለሁ። ምክንያቱም የዚህን ሳምንት ጥናት ሙሉ በሙሉ ለመረዳት ይህንን መልእክት ካልተረዳን እንቸገራለን። ስለዚህ የሐዋርያት ምዕራፍ 9:15-16 ላይ እንዲህ ይላል እግዚአብሔር ቃል። ጌታ ክርስቶስ ነው የሚናገሩ። ለዚህ ነው የግድ ላነብ የተገደድኩበት፣ ምክንያቱም የመልእክቱ አንኳር ያለበት ሀሳብ ስለሆነ። ሐዋርያ ምዕራፍ 9:15-16 ጌታም ይህ በአሕዛብ አንድ በነገስታትም ሁለት በአንድ ነገስት አይደለም በነገስታትም ሁለት እንዲሁም ደግሞ በእስራኤል ልጆች ፊት ለእነዚህ ለሶስት ነገሮች ስምን ይሸከም ዘንድ ምን ስምን ወገኖች፣ በእውነት እግዚአብሔር ከተረዳን እያንዳንዳችን ከአሕዛብ ስመርጠን ወይንም ከሌላ አምልኮ ስመርጠን ወይንም ከጣዖት አምልኮ ስመርጠን ወይንም ከትላልቅ ቤተሰብ ስመርጠን አሊያም ደግሞ ከአሕዛብ መካከል ጌታ መርጦ ሲወስደን በክርስቶስ ኢየሱስም ሌላ ነገር አይደለም፣ ስሙን እንሸከም። ስለዚህ ነው ሳውልም ስሙን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ። ለማን ነው? ለሐናንያ ነው ክርስቶስ። ሂድ፣ ስለ ስምም ደግሞ ስንት መከራ ልቀበል እኔ እንደሚያስፈልገው አመለክተዋለሁና። ለዚህ ነው ክርስቶስ ሂድ፣ እኔ ካንተ ጋር ይሆናለሁ፣ ማንም አይነካህም፣ ዝምም አትበል፣ ተናገር በዚህ ከተማ። ስለዚህ ሳውል አውል ሲሆን ለእግዚአብሔር የተለየ ዕቃ ተደርጎ የተመረጠ ነው። ለምን? ስሙን ልሸከም። ያንን ስም ተሸክሞ ሲጓዝ ብዙ ፈተናዎች፣ ፍዳዎች፣ መከራዎች እንደደረሱ ታስታውሳላችሁ። ስለዚህ ሐዋርያው ጳውሎስ ወደ ቆሮንቶስ መልእክት ሲያመጣ ሐዋርያው ጳውሎስ በአካል ሊገኝ አልቻለም። በጣም የሚያስደንቀው የእግዚአብሔር ስራ ሐዋርያው ጳውሎስ የጻፋቸው 13ቱም ደብዳቤዎች አብዛኛዎቹ በአካል ሳይሆን በደብዳቤ መልክ ነው። እነዚህን ቤተክርስቲያን በገላትያ፣ በኤፌሶን፣ በሮም፣ በቆሮንቶስ ላሉት ምዕመናን ሲገናኛቸው በአካል ሳይሆን በደብዳቤ። በዘመን ያላረጀ ነገር ቢኖር ወገኖች የደብዳቤ መጻፍ። ለብዙዎቻችሁ ደብዳቤ ጽፋችኋል፣ እኔም ጽፌያለሁ። ደብዳቤ ዛሬም አላረጀም፣ ዛሬም መልእክት አለው፣ ይመጣል። ግን ትልቁ ችግር የደብዳቤ ችግር ዘመን ያለፈ ቢሆንም ረዥም ጊዜ ወስዶ ነው የምደርሰው። አንዱ ችግር እሱ ነው። ሳምንት፣ ሁለት ሳምንት፣ ሶስት ወር፣ አንድ ወር እንደ ቦታው ርቀት ያንን ጊዜ ወስዶ ይደርሳል። ሁለት በተለይም በሚከለከል አካባቢ ከሆነ ደብዳቤን የያዘ ሰውም ይገደላል ወይንም ይታሰራል። ስለዚህ ደብዳቤው አላማውን ሳይፈጽም ከሽፎ ይቀራል ማለት ነው። የራእይ ዮሐንስ መጽሐፍ የተጻፈበትን ዓላማ ታስታውሳላችሁ። እንደዛ ይሆን ነበር። እግዚአብሔር ግን ዓላማ ስለነበረው ከዛ ከደሴት ውስጥ በሚያስደንቅ ሁኔታ በሮም እንዲደርስ ያደረገበት ምክንያት። ስለዚህ አንዳንድ ደብዳቤው ለታው ችግር ደብዳቤው ሊጠፋ ይችላል፣ ወይንም ደብዳቤው ተሸካሚው ሊታሰር ሊገደል ይችላል፣ መልእክቱ ይቀራል ማለት ነው። ሌላው ችግር ደብዳቤው የተጻፈለት ሰው ብቻ ነው የሚያገኘው፣ የሚያነበው ሁሉ ሰው ሊያገኝ አይችልም። እንደው ግን በዛ ሁሉ ውጣ ውረድ ውስጥ እግዚአብሔር በሚያስደንቅ ሁኔታ በደብዳቤ ሐዋርያው ጳውሎስ በጻፈው ደብዳቤ በኩል በቆሮንቶስ ላሉት ምዕመናን መድረሱ በዳንኤል ምዕራፍ እንደተነገረው በአዲስ በሚያስደንቅ ዘመን ላይ ስላለን ዛሬ ከደብዳቤ ባሻገር በአንድ ሰከንድ ውስጥ ዓለምን ሁሉ የሚደርስ ሚዲያ አለ። ቴሌቪዥን አለ፣ ዩቲዩብ አለ፣ ፌስቡክ አለ። ያንን ሁሉ እግዚአብሔር ስጠበት ዋና ምክንያት ቃሉን በፍጥነት ዓለምን ለማዳረስ ነው። እዚህ ደብዳቤ እጅግ በጣም ታላቅ ስራ የሰራ እኔና እናንተም ደግሞ እንግዲህ ጌታ በሰጠን መክሌ በደብዳቤም በአካልም በሚዲያም በኩል ብዙ ሰዎች ሚዲያን ለማይረባ ፍጆታ የሚጠቀመዋል። እግዚአብሔር ግን ይህንን ስልጣኔ ሲያመጣ ስራውን ሊያፋጥን በሚያስደንቅ ሁኔታ ስራውን ልሰራ እግዚአብሔር እንዳዘጋጀ እንመለከታለን። እዚህ በዚህ መንፈስ ነው ሐዋርያው ጳውሎስ ይህንን መልእክት ያመጣው። ያ ብቻ አይደለም፣ ሌላው አምስተኛው ነጥብ የሚደንቀው ቆሮንቶስ በዚህ ከዚህ በፊት በሮም እንደነበረ ቆሮንቶስ በጣም ታዋቂ የሆነ ከፍተኛ የንግድ ቀጠና ነው። የጣዖት ቀጠና ነው። የሀብት ቀጠና ነው። የዓለም እርኩሰት የሞላበት ቀጠና ነው። ሌላው እንኳን አይዛብ ቀርቶ በቤተ ክርስቲያን ውስጥ እርኩሰቶች የሚደረጉበት ከተማ ነው። ይህ በጣም የሚያስፈራ ሁኔታ ውስጥ ሆኖ ግን እግዚአብሔር በደብዳቤ በኩል ጳውሎስ እንዴት አድርጎ ልደርስ እንደቻለ እግዚአብሔር ቃሉን ሲናገር በጣም ይደንቃል። ያንን እንመለከታለን። እስኪ አንድ ሰው የጳውሎስ ዋና ምክንያት የተገደደበት ዋና ምክንያት ያለበት በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ያለውን አንድ ሰው እስኪ የገለጠ ሰው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ቢያነብልኝ በጣም ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 2 ምዕራፍ ይቅርታ ምዕራፍ 2 ቁጥር 2
አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2
ቁጥር 2 ተባረክ።
6 ነው 2 ይቅርታ
2 2
2 2 እሺ፣ እንዲህ ይላል፣ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል።
አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ነው።
አዎ እሱን ነው ያነበበው።
ኤግዛክት። አስቡ ወገኖች እንግዲህ ምንድን ነው ያለው? በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንደላው ቆርጬ ነበር። ይሄ ለቆሮንቶስ ሰዎች ቀደም በመግቢያ ላይ እንደነገሩ ቆሮንቶስ በጣም አስቸጋሪ እጅግ ውስብስብ በተለይ ከሁሉም በላይ በጣም አሳፋሪ የሆነ የጉልምትና ስራ የሚሰራበት ቤተክርስቲያንም በዚህ ጉዳይ ላይ የምትጣማበት በዘመናችን አስተውሳለሁ በርካታ ክርስቲያን ወገኖቼ እንዲያው እሱ እዚህ ቦታ ሆኖ ቤተክርስቲያን ከመግባት እንን እርኩሰት ከማየት ሌላ ቤተክርስቲያን ቤት ይሻለኛል ብሎ ክርስቲያን ወገኖቼ ብዙ ናቸው። አስብ ቦታ ስለቀየርክ ከእግዚአብሔር ይታ ወይንም ከክፉ ነገር እንደዛ አይቻል። ስለዚህ ጳውሎስ በዛ ሁኔታው ሆኖ እንኳን የተላከበት ዋላ ምክንያት የተጠራበትም ለአይዛር ስለሆነ የተጠራበትም ለዳኑ ሳይሆን እንድድኑ ለተመረጡ ሰዎች ዓላማ እግዚአብሔር ስለነበረው በሚያስደንቅ ሁኔታ ውድቀታቸውን ዝንፍናቸውን እንደው ብዙ ክሶች መጥቶ ነበር። ደብዳቤ ይጎርፍ ነበር እንዲህ ሲኮናቸው እንዲህ ሲያደርጉ እንጂ ከፍኝ ተይዟል ይሄ እኮ ከተማ ክርስቲያኖች ብዙ ርኩሰትን የሚያደርጉዋል እገሌ እንዲህ ነው የተባለው። በዛ ሁሉ ግን ሐዋርያው ጳውሎስ ራሱን ስለሚያውቅ የፈለገ ነገር ቢሆን በእነዚህ ወገኖች ህይወት ውስጥ ክርስቶስ እንደተሰቀለ እንዲያውቁ ብቻ ነው ዓላማዬ። ይሄ ወገኖቼ እንድናስብበት የሚያደርግ ጉዳይ ነው። ለምን? በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 እንደገለጸው ሐዋርያው በደብዳቤው የክርስቶስ ፍቅር ግድለኛ እንን ላደርግ በእውነት በዛ በጣማማ ትውልድ ሲመላለስ እዛ በቆሮንቶስ በብዙ ርኩሰት የጣዖት ስራ መስጊዶች አጥዶች የበዙበት ቦታ ላይ በመሆን ደሞ በርኩሰት የተመሉ ክርስቲያኖች በመሉበት ስፍራ በመሆን ከመናደድ ከመበሳጨት ተስፋ ከመቁረጥ ምን እነዚህማ አዛብ የሆኑ እንኳን መልካም እንደት ክርስቲያን ሆኖ ይህንን ያደርጋሉ ከማለት የክርስቶስ ፍቅር እንደው እንዲኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ይህንን ስለቆረጥን የክርስቶስ ፍቅር ግድለናል። አሜን ወገኖቼ። አው ሁላችንም እኮ አስጠያፊ ህይወት ነበርን ከክርስቶስ ኢየሱስ ውጪ። ክርስቶስ ባገኘን ሳገኘን በፊት ያነበረን ያን እንድናስብ ሐዋርያው ጳውሎስ ህይወቱን ነው አስበው። ሳውል በነበረበት ጊዜ ያደረገውን ሲያስታውስ እኔማ አሁን አይኔ ተከፍቷል መንፈስ ቅዱስ ጸጋ ተቀብያለሁ እግዚአብሔር ቃል ገብቶልኛል እኔ የፈለጋችሁትን ክሳምጡ እኔ ግን ዋናው ምስክርነት እነዚህ ሰዎች ክርስቶስ እንደተሰቀለ ሆኖ እንዲያውቁ ብቻ ስለምከሰሰው ክርስቶስን እንዲያውቁ ቆርጬ ተነስቻለሁ። ስለዚህ በድካምም በድፍረትም በመቀንቀጥም በእናንተ ዘንድ ነበሩ። ለምን? እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልም ስብከተም መንፈዘና ኃይለም በግልጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። እስከ 5 ነው አነበብኩት። ይሄ ሌላ አባባል የክርስቶስ ፍቅር ግድ ስላለው ውድቀታቸውን ሳይሆን እርኩሰታቸውን ሳይሆን ምንዝርናቸውን ሳይሆን ጣዖት አምላክነታቸውን ሳይሆን ገንዘብ ማምለካቸውን ሳይሆን ሀብትና ንብረት ማምለካቸውን ሳይሆን ግን የጳውሎስ አይን የተተከለው በክርስቶስ ኢየሱስ መስቀልና መስቀል ብቻ ስለሆነ ይህንን እንዲያውቁ ቆርጦ እንደተነሳ። ያ ብቻ አይደለም ገላትያ ምዕራፍ 2 ቁጥር 20 ላይ ምን እንደሆነ አለው ሐዋርያው ጳውሎስ ከክርስቶስ ጋር ተሰቅያለሁ እኔ አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ስለላ አባባል እነዚህ ወገኖች በቆሮንቶስ በአንደኛም ሁለተኛም ቆሮንቶስ ያሉ ምእመናን እንዲያውቁ ምፈልገው እንደኔ እንዲሰቀሉ። በእውነት በዚህ መልእክት የተሰቀሉ ብዙ ምእመናንን እግዚአብሔር ሰጥቶታል ሐዋርያው ጳውሎስ። እዚህ ከዚህ ብዙ ትምህርት እናገኛለን። እዚህ እኔና በእናንተ ዘመን ሰዎች ቤተክርስቲያንን እየሸሹ ባሉበት በተለያዩ ውድቀት ክፋት ሲያዩ የትም ዓለም ብትዞሩ ወገኖቼ ክፋት ውድቀት የሌለበት ቤተክርስቲያን የለችንም። ሁሉም ቦታ ብትሄዱ ተመሳሳይ ችግር አለ። ስለዚህ ብትሹ ባለመዝሙሩ በዝማሩ ሲናገር ሳለም ፈተናና መከራ ተናወጠብኝ፣ የሞትን ቅጥቅጥም ያዘኝ፣ ምን አለ የእርግብ ክንፍ በተሰጠኝ ወይም የነስር ክንፍ በተሰጠኝ ምን ነው በረ በጠፋው። ከመከራ በሮ ማምለጥ አይቻልም። ግን ሐዋርያው ጳውሎስ መጋፈጥን መረጠ። ወገኖቼ ጌታ በዚህ መልእክት ያለው እኔና እናንተ የክርስቶስን ስም ተሸክመን ከተሰቀልን መከራውን ተጋፍጠን የቤተክርስቲያኑን ውድቀት ተጋፍጠን እግዚአብሔርን ዓላማ እንድናሳካ ነው እግዚአብሔር የሚፈልገው። እስኪ አንድ ሰው ይህንን ጥቅስ እንዲያነብልኝ ይፈልጋለሁ። የተዘጋጀ ሰው አንደኛ ቆሮንቶስ ምዕራፍ አንድ አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር አንድ እስከ 13 ያለው በጣም ሰፋ ያለ ምንባብ ነው። ከአቱም የሳምንቱ ሙሉ መልእክት እዛ ላይ የተጠቀሰ ያለ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 13 ገለጠ ቢያነብልኝ
አነባለሁ።
እሺ ጌታ ባርክሽ አንብብልኝ።
አንደኛ ቆሮንቶስ ምዕራፍ 1
ከቁጥር 1 እስከ 13
በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የነሱና የኛ ጌታ የሆነውን የጌታችንን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለናንተ የቄሎኤ ቤተክርስቲያን አስታውቀውኛልና ይህንን እላለሁ። እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የቄፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለናንተ ተሰቀለ ወይስ ጳውሎስ ስለስም በጳውሎስ ስም ተጠመቃችሁ?
አሜን አሜን። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ግሩም ግሩም፣ ይሄ በጣም ግሩም ሆነ ተነበረ። እንግዲህ ታያችሁ ይሄ የተጻፈው ብዙ ክስ ስለነበረባቸው ብዙ ውድቀት ውስጥ እያለፉ ላሉት ምዕመናን ነው ሐዋርያው ጳውሎስ አሁን። ለዚህ ሐዋርያው ጳውሎስ በክስ ሳይሆን ወይንም በነቀፋ ሳይሆን ወይንም ጉንፈታቸውንና ውድቀታቸውን በማጉላት ሳይሆን እንዲያውም ሲጀምር በክርስቶስ ኢየሱስ በእግዚአብሔር ተመርጦ ሐዋርያ እንደሆነ ለዚህ ሕዝብ እንደተጠራ ይናገራል። በቆሮንቶስ ላለች ይችላል፣ በቆሮንቶስ ላለች ለእግዚአብሔር ወገኖች የእግዚአብሔር ሕዝብ በየአብያተ ክርስቲያኑ እግዚአብሔር ህዝብ አለው። ክብር ለእግዚአብሔር ይሁን። እዚህ እኔና እናንተ የተጠራነው እግዚአብሔር ህዝብ ላለ ህዝብ ስለሆነ
መልካም ከሆነ ለሞርቁት መፍትሄ ሊሆን ይችላል። ግን የተጠሩቱ እንዳይሰነካከሉ ባይሆን እንዲተከራከሩ እኔ የክርስቶስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ። አዋራ ጳውሎስ እኔ ነኝ ለእናንተ የተሰቀልኩ አይደለም። እንደውም ምንድን ነው የምለው አዋራ ጳውሎስ ይህማ አይደለም። እኔ ከክርስቶስ ጋር ተሰቅያለሁ፣ ሕያው ሆኜ አሁን አልኖርም ብሏል። ቅድም እዚህ እኔ አይደለሁም። እንደዚህ አትበሉ። ክርስቶስ ነው ለእናንተ የተሰቀለው። ደግሞ በክርስቶስ ኢየሱስ ስም አምናችኋል። ክብር ለእግዚአብሔር። ይሄ ተስፋን የሚሰጥ ራስን የሚያስንቅ እኔም ተመረጥኩ ማለት ነው፣ እኔም በእግዚአብሔር ይወደኛል ማለት ነው የሚያስብል እንዴት ያለ መልእክት ወገኖች! ይህ ለእኔና ለእናንተ ትልቅ ትምህርት ነው። እግዚአብሔር ጸጋውን እንዲያበዛልን መጸለይ አለብን። የቤተ ክርስቲያንን ውድቀት፣ ህይወትን ውድቀት፣ ግለሰቦችን ውድቀት እግዚአብሔር አድርበው ከአፋችን የሚመጣው የክርስቶስን ስም ተሸክመን እንደምንመላለስ ያለን ሰዎች እንደሆነ ሰዎች እንዲያስተውሉ እግዚአብሔር ይፈልጋል። በእውነት ይሄ ነው ጥሪ። በመጨረሻም እንዲህ ይላል ሐዋርያው ጳውሎስ ሌላው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ የቀረውንም ይላል በደራ ለኔ የቀረውን ነገር ሳይሆን ታስተውሳላችሁ፣ ድንኳን እየሰፋ ነው ስራውን እየሰራ ነበረው። አንድም በሰንበት ትምህርታችን የተጠቀሰ ወንድም አለ። የክርስቶስ ኢየሱስ ስራ ለመስራት ከሙያ ውጪ እየሰራ ግን ወንጌል ስራው እንደሆነ በመግቢያው ላይ ተጠቅሷል። እንደውም ጳውሎስ ያንን ያደረገ የቀረውንም ነገር ሳልቆርጥ ይላል ሃሌሉያ እለት እለት የሚከብደኝ ያ ቤተ ክርስቲያናት ሁሉ ሐሳብ ነው። ክብር ለእግዚአብሔር ይሁን። እስኪ በዚህ ነገር ላይ በቆሮንቶስ ቤተ ክርስቲያን ባለ ሁኔታ በሐዋርያው ጳውሎስ ሐዋርያ በመሆን በመሰረታዊ ነጥብ በተጠራበቱ ሐሳብ ላይ ሐሳብ የምትጨምሩ ወይም ጥያቄ ያላችሁ ወገኖች እድል እሰጣለሁ። ከዛ ወደ ማጠቃለያ እንሄዳለን። ሐሳብ ወይም ጥያቄ ያለ ሰው በዚህ ጉዳይ ላይ እንግዲህ ታውቃላችሁ፣ ጊዜያችን እንጠቀማለን። ተስፋ አደርጋለሁ ሐሳብ ወይም ጥያቄ ያለ ሰው አለ። መልካም ነው። አቤት ወንድም ብራኑ
ዘርን ስትልን በጣም ጥሩ መግባን ሰጠን። እንግዲህ እዚህ ላይ እንግዲህ ጳውሎስ እየነገረን ያለን ዝም ብሎ በመናገር ሳይሆን ለራሱ ተግባራዊ ያደረገውን ያለውን ነው የሚገልጽልን። አሁን እንዳውም ከአርስቱ እንደተማርነው ምንድነው የክርስቲያን ህይወትና ምስክርነት ባህሪ ምን ይመስላል የሚለው ምሳሌ እየሰጠን እያሳየን ነው። ስለዚህ እንግዲህ እኛ ክርስቲያኖች የተባልን ክርስትና በስም ብቻ መኖር ሳይሆን በተግባር እንዴት መኖር እንዳለብን፣ ብዙ ስራ እንዳለብን በአሁኑ ጊዜ በተለይ እኛ እያንዳንዳችን እንግዲህ በተለያየ ነገር ተጠምደን እንኖራለን። እውነት ለእግዚአብሔር ከፍለን ያስቀመጥነው ቦታ አለ፣ ክፍል አለ ወይ? መጀመሪያ ለግላችን ምን ያህል ነው ራሳችን እያሰለጠን ነው ለወንጌል ለመውጣትና በሚገጥመን ነገሮች ሁሉ በእውነት በእኛ ህይወት ውስጥ በምስክርነታችን ባህሪ ሰዎች ምን ያያሉ የሚለውን ነው። በእውነት እኛ ቤተ ክርስቲያን በመሄድ በተለይ እኛ ሰባተኛ ቀን ቤት ሰንበትን በማክበር ከዛ ወዲህ ሳምንቱን ሁሉ እንዴት ነው የምናሳልፈው? ይህን ሁሉ የሚያሳስበን ነው። ዛሬ በዓለም ያለን ብዙ መከራዎች እንዳሉብን ነው። በግራ በቀኝ ብዙ የተጠማመድ ነው። ስለዚህ በዚህ ውስጥ እኛ እይታችን ወዴን ነው? የክርስቶስን መስቀል እያየን ነው ወይ? ይህ መስቀሉን ካየን አላማችን ወዴት ነው የሚለው የሚያሳስበን ነው። ይሄ ነው እንግዲህ ጳውሎስ የገለጸልን አለ። በዚህ በቆሮንቶስ በአስቸጋሪ ህይወት በነበረ ውስጥ እንዴት ነበረ በህይወቱ በምስክርነቱ ሲያሳይ እንደነበረ በተግባር እያሳየን ነው። እንግዲህ ባጭሩ ከዚህ የምንወስደው እያንዳንዳችን ብዙ እንግዲህ ነገሮች አሉ በዓለም በስጋ አንችልም፣ በመንፈስ ከእግዚአብሔር ከተጠጋንና እለት እለት እየጸለይን ቃሉን እያነበብን ክርስቶስን ለመምሰል የምንጥር ከሆነ ይሄን ነገር ሁሉ የምናሳይ ተግባር ይኖራል የሚል ሀሳብ ናለኝ። እግዚአብሔር ይስጥልን።
አሜን 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 እግዚአብሔር ይባርክ እንግዲህ ግዜው ሄዷል እዚህ
ሄሎ
አቤት አቤት
ስንሰጥረታው ሐሳብ ነው ትንሽ ወጥን እንደና ባለፈው ሶስት ወር ስንማር ከእግዚአብሔር ጋራ ያለንን ግንኙነት ለማሳደግ ነበርና ከእግዚአብሔር ጋራ ያለውን ግንኙነት ያሳደገ ሰው የሚሰራውን ስራ ነው አሁን ደግሞ እየመጣልን እና ያለፈውን ሰንበት ትምህርት በደንብ ተገባን አሁን ደግሞ ይሄንን ማድረግ እንደሚቻል ነው እና ተያዥነት ያለው ገርሞኝ ነው እኔና ከእግዚአብሔር ጋራ ያለውን ግንኙነት ያሳደገ ሰው ይሄንን በምሳሌነት የተቀመጡ እንደ ጳውሎስ እንደ ሐዋርያቱ ሊሰራ ይችላል እና እኛም ይሄን ማድረግ እንድንችል ጌታ ይርዳን።
አሜን አሜን። እውነት ነው። የክርስቶስ ወንጌል ምስጢር የገባው ሰው የሚያሳየውን ህይወት ስነ ምግባሩን የሚዘራዘው ወይንም የሚያዳምሰው ያንን እንድኖር የሚገፋፋ መልክ ነው። እውነት ነው። እግዚአብሔር ባርክሽ። በዚህ ጥቅስ እናጠቃላለን። እንግዲህ ገላትያ ምዕራፍ 1 ቁጥር 8 እና 9ን ቶሎ ብሎ ማንበብ የምችል ሐዋርያው ጳውሎስ ለወንጌል የሚሰጠውን ስታንዳርድ የሚጠቅስ ክፍል ነው። በጣም አስገርማል። ሐዋርያው ጳውሎስ ለወንጌል የሰጠውን ስታንዳርድ ይጠቅሳል። ገላትያ ምዕራፍ 1 ቁጥር 8 እና 9 ነገለጠ ሰው ሊያነብ ይችላል። ካልተቻለ ደግሞ እኔ ላነበው ይችላል። ገላትያ ምዕራፍ 1 ቁጥር 8 እና 9 ይሄ ሐዋርያው ጳውሎስ በቆሮንቶስ ላለው መልእክቱ ሰርቶ ሐሳብ ነው። እሺ
እሺ። ገላትያ 1 8 እና 9 ነገር ግን እኛ ብንሆን ወይም ከሰማይ መላእክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እንላለው፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል።
አሜን አሜን። ይሄ ነው እንግዲህ ወገኖቼ የዚህ መልእክት መቋጫው። ክርስቶስ ተሸክመ ይዞራለው። ክርስቶስ ወንጌልን ሰጠኝ፣ ወንጌልን ደግሞ ሰጥቻችኋለሁ። ከዚህ ወንጌል ሌላ የተሳሰ የሚያስተምር ሰው ቢኖር የተረገመ ይሁን፣ ከተቀበላችሁት ሌላ የሚያስ የተረገመ ይሁን እደግመዋለሁ ይላል። ከሰማችሁት እንኳን ሰው ቀርቶ መልአክ የኃጢአት መላእክቶች አሉ በዚህ ምድር ላይ በነገራችን ላይ እግራቱን ሰይጣን የእሳት መልአክ ሆኖ ይቀርባል ብሏል ቃሉና እንደዛ ቢሆን እንኳን ከዚህ ቃል ውጪ ያስተምር የተረገመ። የተወደዳችሁ ክርስቶስ ከሰጠን ከእውነት ልዩ እውነት የሚያመጣ ሁሉ በጌታ ስም የተረገመ ሆነ። እግዚአብሔርን ስራ የሚያደናቅፍ ሁሉ አሁንም በጌታ ስም የተረገመ ይሁን። ምክንያቱም ምርጦቹን ሊያገኝ አይችልም። ጌታ የጠራንም ለዚህ ዓላማ ነውና ይህንን ዓላማ ተረድተን አሮስ ጳውሎስንም አገልግሎት እኛም ፈጽመን ክርስቶስ በእኔና በእናንተ ስሙ ተጠርቶ ክርስቶስ ከብሮ ምጻቱን እንድናፋጥን ጌታ በተናገርኩትም በሰማነውም ጸጋውን ያብዛልን። በሳምንቱ ውስጥ ደግሞ መንፈስ ቅዱስ ያነቃቃን። መልካም ምሽት እመኛለሁ። ጌታ ይባርካችሁ። ደህና አይደሉ።
አሜን አሜን። ወንድሜ አማኑኤል እንግዲህ ሶስተኛውን ሩብ ዓመት በጥሩ ሁኔታ ጀምረናል። እግዚአብሔር አምላክ ደግሞ እንዲረዳን በየቀኑ በምንኖረው ኑሮ ህይወታችን ምስክርነት እንዲሆን እግዚአብሔር አምላክ ይርዳን። በሰማነው መኖር እንድንችል እግዚአብሔር ጸጋውን ያብዛልን። እሺ፣ ከዚህ ቀጥሎ አቶ በቀለ በመዝሙር ያገለግሉናል። ጊዜው እንደነሱ አስረክባለሁ። ገብታችኋል? አቶ በቀለና?
አዎ 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 አለ ነሩት።
እሺ እሺ። እግዚአብሔር ይባርካችሁ። ጊዜው ለእናንተ።
እሺ እንዘምራለን። ስለመጣልን የሰንበት ትምህርት ውይይት ጊዜ እግዚአብሔር ይመስገን። ይወስደናል ዛሬም ጎልጎታ የሞት የሽረት የትግል ቦታ የእግዚአብሔር ልጅ የተሰዋበት ነፍሱን ስለኛ ያሳለፈበት እንደ በግ ሆኖ እንደ በግ ታርዶ የጌቶች ጌታ ራሱን አዋርዶ እንደ ወንጀለኛ ራሱን ቀጣ ወንጀለኞችን ነፃ ወጣ ቀያለበሱት እንደ ቀመኛ ነፍስ እንዳጠፋ እንደ ደመኛ በሰው ልጆች ጦር እየተወጋ እኛ ተፈራ የደሙን ዋጋ እንደ በግ ሆኖ እንደ በግ ታርዶ የጌቶች ጌታ ራሱን አዋርዶ እንደ ወንጀለኛ ራሱን ቀጣ ወንጀለኞችን ነፃ ወጣ የኃጢአት ዕዳ ከኛ ርቆ ከአባቱ ጋራ ሕዝቡን አስታርቆ ስጦታን ሰጥቶ ምርኮን ማረከ የተሰሩትን ፈቶ ባረከ እንደ በግ ሆኖ እንደ በግ ታርዶ የጌቶች ጌታ ራሱን አዋርዶ እንደ ወንጀለኛ ራሱን ቀጣ ወንጀለኞችን ነፃ ወጣ ወደ ገዛ ወገኖቹ መጣ ጠላትን እንጂ ዘመድን አጣ ለተቀበሉ ስልጣን ሰጣቸው የእግዚአብሔር ልጆች አደረጋቸው እንደ በግ ሆኖ እንደ በግ ታርዶ የጌቶች ጌታ ራሱን አዋርዶ እንደ ወንጀለኛ ራሱን ቀጣ ወንጀለኞችን ነፃ ወጣ እንደ በግ ሆኖ እንደ በግ ታርዶ የጌቶች ጌታ ራሱን አዋርዶ እንደ ወንጀለኛ ራሱን ቀጣ ወንጀለኞችን ነፃ ወጣ
አሜን እግዚአብሔር ይባርከን
አሜን አሜን እግዚአብሔር አምላክ ይባርካችሁ ስለዚህ ግሩም መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን ራሱን አዋርዶ እኛን ከፍ ያደረገን እግዚአብሔር አምላክ የተመሰገነ ይሁን እሱም ደግሞ በህይወታችን ማሳየት እንድንችል እግዚአብሔር አምላክ ይርዳን እስቲ ከዚህ ቀጥሎ ጊዜውን ለአቶ ተስፋው አስረክባለሁ የእግዚአብሔር መንፈስ ከአንተ ጋር ይሁን ተባረክ አቶ ተስፋው ገብተሃል? ቃል የሚያካፍለን እሱ ነው። ያየሁት አይደለም። ነው ወይስ ሌላ ሰው ነው?
መዝሙር አዘመረ ነው። መዝሙር አዘመሪ ለደውልለት ተስፋው ነው ዛሬ የተመደበው።
እሺ 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 ፈቃደኛ መዝሙር የሚዘምርልን ሰው ካለ
እንዘምራለን።
እሺ እሺ
መዝሙር በድሮ 72
ኦ ኢየሱስ ቅዱስ እጅ በኔ ላይ ፈር በሐዘንም በደስታም ከአንተ ዘንድ ልረፍ ጥበብም ኃይልም ጥጌም ሁሉም በሁሉ ሆን እኔም በቀን በሌትን በጸጋው ውስጥ ልሁን ሰጠኝ አንተን ይቅርታ በደምህም አንጻኝ አግባልኝ ቅዱስ አሳብ ፈቃድህም ይምራኝ ሁላችንንም ጠብቅ መላክ በዚህ ይስፈር አሁንም በሰላም ኦ ኢየሱስ ነደ
አሜን
አሜን አሜን ተባረኪ ይማርሰት
እንደምን አላችሁ
እንደምን አለ ተስፋው እግዚአብሔር አምላክ ይባርክ እንኳን ደህና መጣ
እግዚአብሔር ይመስገን እንደምን አላችሁ
እግዚአብሔር ይመስገን
ይቅርታ ትንሽ ዘገየሁ መሰል
ምንም አይደል ደርሰሃል እግዚአብሔር ይርዳ ተባረክ
ኦኬ እግዚአብሔር አምላካችን እጅግ አድርገን እናመሰግነዋለን። ሁላችንንም በሰላም ጠብቆ እንደገና እንድንገናኝ ስለረዳን በግሌ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ባለፉት ጊዜያት የእግዚአብሔርን ፍቅር ነበር ያየ ነው። እግዚአብሔር ራሱ ፍቅር ነው፣ ባህሪው ይወደናል። ፍቅሩ ከአድማስ እስከ አድማስ ተለይቶ ሰፍቶ የሚገኝ አምላክ፣ ወሰን የሌለው አምላክ እንደሆነ ባለፈው ጊዜ አይተናል። የእግዚአብሔር ፍቅር በሁኔታ ላይ የተመሰረተም አይደለም። እኛ ጥሩ ስለሆን፣ እኛ መጥፎ ስለሆን በዚህ ላይ የሚቋረጥ ነገር የሌለው ሁኔታን የማይመለከት እግዚአብሔር የፍቅር አምላክ እንደሆነ ባለፈው ጊዜ አንዱን ነጥብ አይተናል። ሌላው ደግሞ የእግዚአብሔር ፍቅር የማያቋርጥ በሂሳብ እንትን ቀጥታ መስመር እና ውስን ቀጥታ መስመር የምንላቸው አሉ። ቀጥታ መስመር የምንላቸው በግራም በቀኝም በኩል አቅጣጫ ወይም ደግሞ ከላይ ወደ ታች ብናሰምረው መስመሩን ማብቂያ የለለው የዛ አይነት ነው የነበረው እና እግዚአብሔር ፍቅር እንደሆነ አይተናል። ፍቅሩ ዘላለማዊ ነው ደግሞ አምና ወዶን ዘንድሮ የሚጠላን አለመሆኑ ለዘላለም የሚያፈቅረን አምላክ መሆኑን ደግሞ አይተን ነበር። ሌላው ደግሞ የእግዚአብሔር ፍቅር የተገደበ አለመሆኑ ወሰን አለው። ለምሳሌ ገንዘብ ለተወሰነ ሰው ወይም ለአንድ ሰው እንደዚህ ሰጥቻለሁ አይ በቃህ እንላለን። እግዚአብሔር ግን በቃህ የሚል አምላክ አይደለም እና የተገደበ አለመሆኑን አይተናል። ሌላው በአምስተኛ ደረጃ የእግዚአብሔር ፍቅር የማይለወጥ መሆኑን ዘላለማዊ መሆኑንም አይተናል። ታዲያ እነዚህን ነገሮች ስናይ እግዚአብሔር ማንን ነው ታዲያ የሚወድ? እንደዚህ አይነት ባህሪ ሲኖረው እግዚአብሔር ማንን ነው የሚወድ? ይህን ጥያቄ በዛሬው ዕለት የምናየው ይሆናል። ማንን ነው የሚወድ እግዚአብሔር? እግዚአብሔር ፍቅር ነው ካ እግዚአብሔር ፍቅሩ ምክንያታዊም ሳይሆን ራሱ ባህሪው ፍቅር ስለሆነ ፍቅር ነው ካልን እግዚአብሔር ማንን ይወዳል ነው እንግዲህ አሁን ዛሬ የምናየው። ወደ እንትናችን ከመሄዳችን በፊት እንጸልይ። እግዚአብሔር አምላክ አንተ ፍቅር እንደሆንክ አይተናል። ፍቅር ደግሞ ወሰን የለውም። አንተ ፍቅር ነህ። ስለዚህ እጅግ አድርገን እናመሰግናለን። አንተም በቃለ ስትናገር ኃጢአታችሁ ከለከለኝ ከማለት በስተቀር አንተ ዘላለማዊ ፍቅር እንዳለህ የምትጠላው ነገር ቢኖር ወይም ደግሞ አንተን እንዳናገኝ የሚያደርግ ነገር ከኃጢአት በስተቀር በሌላው ነገር አንተን ፍቅር ነህ። ይህን ፍቅርህን በትክክል ማየት እንድንችል እግዚአብሔር ሆይ እርዳን። እዚህ ጊዜ ደግሞ ሰዓቱን አንተ ተረከብ። ቅዱስ አባት አንተ ትናገር ዘንድ ህዝብህን ትባርክ ዘንድ እግዚአብሔር ሆይ እለምንሃል። የሰራዊት ጌታ እግዚአብሔር ሆይ ዘመናችን እጅግ ክፉ ነው። በብዙ ነገሮች ተከበን አንተን እንዳናይ ዘላለማዊ ፍቅርህን እንዳንረዳ ብዙ ነገሮች ይከለክሉናል። ቅዱስ አባት እንድናይ ፍቅርህን እንድንረዳ ትረዳን ዘንድ እንለምናለን። በጌታ በኢየሱስ ስም አሜን። ኦኬ፣ እሺ። እንግዲህ የምናያቸው ነገሮች እግዚአብሔር ማንን ነው ታዲያ የሚወደው የሚለውን ነው። አጠር በዚህ አጭር ጊዜ ምንም እንኳ የእግዚአብሔርን የፍቅር ባህሪ ለመግለጽ ቃላቶች ባይኖሩንም በሰው አገላለጽ ሊገለጹ የማይችሉ ቢሆንም ፍቅር መሆኑን ተረድተን እግዚአብሔር የሚያፈቅረው ማንን እንደሆነ እናያለን። እግዚአብሔር ይወዳል ካልን ማንን ነው የሚወደው ነው በዛሬው ላይ የምናየው። እግዚአብሔር በመጽሐፍ ቅዱስ ላይ ጌታ ኢየሱስ በሚጠመቅበት ጊዜ እና በመገለጥ ተራራ ደቀ መዛሙርትን ይዞ ወደ ተራራ በወጣበት ጊዜ በመገለጥ ተራራ ላይ ሁለት ቦታ ላይ ኢየሱስን እንደሚወድ ይናገራል። ኢየሱስን እንደሚወድ ይናገራል። በማቴዎስ 3:17 እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። በማቴዎስ 17:5 እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው፣ ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ተመሳሳይ ቃላቶችን የያዙ ጥቅሶች እናያለን። ጌታ እግዚአብሔር ኢየሱስን ይወዳል። ኢየሱስን ስለሚወድ ደግሞ ኢየሱስ የሚላችሁን ስሙት፣ እሱ የሚናገረውን ስሙት ነው። ስለዚህ እግዚአብሔር ጌታ ኢየሱስን ይወደዋል። በተጠመቀበት ጊዜም ደግሞ በርግብ አምሳል መጥቶ እሱ ላይ እንዳረፈና ከሰማይ ድምፅ እንደመጣ ይህ የምወደው ልጄ እርሱ ነው ብሎ እንደተናገረ እናያለን። ስለዚህ እግዚአብሔር ኢየሱስን ይወዳል። እንደገና እግዚአብሔር እስራኤልን ይወዳል። ይህ እስራኤልን ይወዳል። እስራኤሎች ለእርሱ የተመረጡ ህዝቦች እንደሆኑ የሚናገሩ ብዙ ጥቅሶችን መጽሐፍ ቅዱሳችን ውስጥ እናገኛለን። ፍቅሩም የሚገባቸው የጽድቅ ባለቤት የሆኑ ህዝቦች ሆነው ሳይሆን እንዲሁ በዘላለማዊ ቃል ኪዳን ወዷቸዋል። ይህ ሲሆን እስራኤላውያን ፍጹምና ጻድቅ ሆነው አይደለም። በዘዳግም 7:7-8 ላይ ፍቅሩ ምክንያታዊ አለመሆኑን ይናገራል። እንደዚህ ይላል፣ እግዚአብሔር እናንተን የወደዳችሁና የተመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ አይደለም፣ ቁጥራችሁማ ከህዝቦች ሁሉ እጅግ አነስተኛ ነበር። ነገር ግን ይላል፣ እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳብ የተበዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለላቸውን መሐላ ስለጠበቀ ነው ይላለኝ። በጣም የሚገርም ነገር ነው። እግዚአብሔር እስራኤልን ይወዳል። እስራኤል ደግሞ የሚያስመርጥ ሁኔታ አልነበራቸውም። በቁጥር ሲታይ ከህዝብ ሁሉ እጅግ አናሳ፣ በጣም ውስን ነው የነበሩ። ከዛ ደግሞ እነሱን በብርቱ እጅ ያወጣቸው እነሱ ኃይለኞች ሆነው አይደለም። እንዲያውም በባርነት ተገዝተው ብዙ ጊዜ በፈርዖን እጅ መከራቸውን ሲያዩ የነበሩ ጭቁን ህዝቦች ናቸው። ግን እግዚአብሔር እነሱን የመረጠበት ምርጫ ደግሞ ይገርማል። አንደኛ ፍቅር ስለሆነ ነው። ሌላው ደግሞ ለአባቶቻቸው ስለማለላቸው መሐላ። እግዚአብሔር አለ፣ ቃሉ አይለወጥም። እግዚአብሔር ፍቅር ስለሆነ ወድጃቸዋለሁ ስላለ መርጧቸዋል። ወገኖቼ፣ በእስራኤል ቦታ እኛንም ልናስገባ ይገባናል። ሁላችንንም የተመረጥ ነው። ከሰው የተለየን ስለሆን አይደለም፣ ኃይል ስላለን አይደለም፣ ከመጀመሪያው የሚገባን ሆነን አይደለም። ነገር ግን ፍቅሩ መልካም ስለሆነን እሱ ቃል ኪዳኑን የሚጠብቅ አምላክ ስለሆነ ነው። በኤርምያስ 31:3 ፍቅሩ ዘላለማዊ እንደሆነ ይናገራል። በዛ ዘመን ይላል እግዚአብሔር ለእስራኤል ነገድ ሁሉ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ቁጥር 3 እግዚአብሔር ከሩቅ ተገለጠልን እንዲህም አለ፣ በዘላለማዊ ፍቅር ወድጄሻለሁ፣ ስለዚህ በርኅራኄ ሳብኩሽ። እግዚአብሔር የተናገረው እንግዲህ እዚህ ላይ እስራኤልን ምንድን ነው? እግዚአብሔር ከሩቅ ተገለጠል እንዲህም አለ፣ በዘላለማዊ ፍቅር ወድጄሻለሁ፣ ስለዚህ በርኅራኄ ሳብኩሽ። ወገኖቼ፣ በእስራኤል ቦታ ራሳችን እናስገባ። በዘላለማዊ ፍቅር ወዶናል፣ በፍቅሩም ስቦናል፣ በርኅራኄ ይዞናል። ምክንያቱም አምላካችን ፍቅር ነውና፣ ፍቅር ነውና። በሶስተኛ ደረጃ እግዚአብሔር እኛን ይወዳል። ኢየሱስን ወዶ ያበቃ አምላክ አይደለም። የጥንቶችን እስራኤላውያን የጥንቶችን እሱን ይከተሉ የነበሩት ሲወድቁና ሲነሱ እሱን አክብረው የኖሩ የቀደምት ክርስቲያኖችን ብቻ የሚወድ ፍቅሩ በዛው ላይ ተገድቦ የቀረ አይደለም። እግዚአብሔር አምላክ እኛንም ይወዳል። እግዚአብሔር ከፍቅሩ ተገለጠልን እንዲህ ማለን፣ በዘላለማዊ ፍቅር ወድጀሻለሁ፣ ስለዚህ በርኅራኄ ሳብኩሽ። ማብቂያ የሌለው ፍቅር፣ የማያቋርጥ ፍቅር፣ የማይበርድ ፍቅር፣ ሁልጊዜ አዲስ በሆነ ፍቅር እኔና እናንተን ይወዳል። ዮሐንስ 3:16 ሁላችንም የወንጌል እምብርት የሆነ እግዚአብሔር ፍቅሩን የሚገልጽበት ጥቅስ ነው። ሁላችንም በየጊዜው ደግሞ ይህን ጥቅስ እናያለን። ምን ያህል አስተውለነዋል? እግዚአብሔር እንዲሁ ዓለምን ወዷልና ይላል። መውደዱን ደግሞ ሊገልጽበት የፈለገው እንትን ኢየሱስን የሚወድ እርሱን ስሙት ያለውን የሚወድ እዛው ላይ ገብቶ እናየዋለን። እግዚአብሔር እንዲሁ ዓለምን ወዷልና እስከምን ድረስ? አንድ ልጁን እስኪለውጥ ድረስ። አንድ ልጁን እስኪለውጥ ድረስ። ይህን የፍቅሩን ወሰን ለመግለጽ የተጠቀመበት ነው ዮሐንስ እንደዚህ ብሎ የገለጸው፣ አንድ ልጁን እስኪለውጥ ድረስ። ዓለምን ወዷል ሲል ይህን ዓለም ሰማይና ምድሩን አይደለም ወገኖቼ። ዓለምን የሚለው እኔና እናንተን ነው። እንዴት አድርጎ ነው የወደደን? አንድ ልጁን እስኪለውጥ ድረስ። በልጁ እንኳ በዚህስ አልደራደርም፣ አይ ከዚህ በኋላስ አልወዳችሁም የሚል ቃላት እንትን አላለም። አሳልፎ ነው የሰጠን። ለምን? ከፍቅሩ የተነሳ። ይህ የመዳናችን እምብርት የሆነ ጥቅስ ነው ዮሐንስ 3:16። አብዛኛዎቻችን በቃላችን እናውቀዋለን ሁላችንም ማለት ይቻላል። ነገር ግን ልንረዳው ልናስተውለው በሚገባን ደረጃ ፍቅሩን የሚገልጽልን ጥቅስ ነው እና ዓለምን የወደደው ወይም እኔን የወደደው እኔና እናንተን የወደደው እግዚአብሔር አንድ ልጁን እስከ መለወጥ ድረስ የሚያደርግ ነው ያለው። ሁላችንም ዓለሙን ሲል እንግዲህ ሁላችንንም ማለት ነው። እግዚአብሔር ይህ ዓለም ፍቅር ግድ ስላለው ነው ጌታ ኢየሱስን ክርስቶስን ከላይ አባቱን ትቶ ሰማይን ባዶ አድርጎ አንድ ልጅ ነው ያለው። ከቤተሰብ እንኳ ወደ ሌላ ቦታ እስኪሄድ አንድ ቤት የቤተሰብ አባል በቤታችን ብዙ ነገሮች የሚጎሉ ነገሮች አሉ። አንድማ አንድ ነው። ዘመዶቻችን ሲተርቱ አንድ አይና በአፈር አይጫወትም ይላሉ። እግዚአብሔር ግን ከፍቅሩ ብዛት የተነሳ አንድ ልጁን ሰጥቶ እኔና እናንተ የተመረጥን ሕዝቦች ሳንሆን በጽድቃችን መሰረት የተፈለግን ሰዎች ሆነን ሳይሆን እግዚአብሔር ፍቅር በመሆኑ አንድ ልጁን ለእኔም ለእናንተም ሰጥቷልኝ። እግዚአብሔር እኛን ይወዳልኝ። ሮሜ 5:8 ማንበብ እፈልጋለሁ። ይገርማል። እዛ ላይም እግዚአብሔር እኛን የወደደበትን ሲገልጸው እጅግ በሚገርም ሁኔታ ይገልጸዋል። እኛ ገና ኃጢአተኞች ሳለን ስለ እኛ ሞተ ይላል። አንዳንድ ጊዜ ወደ ክርስትና ሰዎች ወደ ቤተ ክርስቲያን ኑ ስትሏቸው እኔ እኮ የሚገባኝ ሰውዬ አይደለሁም፣ ብዙ ችግር አለብኝ፣ ከእናንተ ከክርስቲያኖች ጋርማ አብሬ ለመዋል አልችልም፣ አልደፍርም ይላሉ። ዓለማውያንና ኃጢአታቸው ከብዶ የታያቸው ብቻ ሳይሆን እኛም እያንዳንዳችን በዚህ ሁኔታ እንፈተናለን። በተለያዩ ችግሮች የክርስትና ሁኔታችን ሲጎድፍብን ከጸሎት ቤት ለመቅረት እንኳን እንገደዳለን። ከሰው ጋር ለመቀላቀል እንደዚህ እያልኩ እንዴት ብዬ ይሄዳለሁ? እየተራት ላለመውሰድ እንደዚህ እንደዚህ አይነት ችግር እያለብኝ እንዴት ወስዳለሁ? ወገኖች ፍቅሩን ብንረዳ ግን እነዚህ ነገሮችን ከአእምሯችን ልናጸዳ ይገባል። እግዚአብሔር ፍቅር ነው። እኛ በኃጢአታችን ምክንያት ልንርቅ እንችላለን። እግዚአብሔር ግን እግዚአብሔር ነው። እግዚአብሔር ግን ፍቅር ነው። የጠፋው ልጅ ታሪክ ሁላችንም የምናውቀው ነው። አባቱ ልብሱ እስኪቀየርለት ድረስ እንኳ አልጠበቀም። አቀፈው፣ ሳመው፣ ተገናኘው፣ ወደ እሱ ሩጦ ተገናኘው። ለምን? የአባት ፍቅር ነውና። ይሄ በሰብአዊ አገላለጽ ለእኛ እንዲገባን የተደረገ ነገር ነው እንጂ እግዚአብሔር ግን ከዛ በላይ ነው፣ ከቃላት በላይ ነው፣ ይወዳል። ስለዚህ ገና ኃጢአተኞች ሳለን ስለኛ ሞተ። ወገኖቼ እግዚአብሔር ስለኛ የሞተ እግዚአብሔር እኛን የወደደ እኛ ተመልሰን ንጹህ ሆነን የሚገባን ሆነን አይደለም፣ አይደለም። ግን እግዚአብሔር ባህሪው ፍቅር ስለሆነ ነው። በሰቆቃወ ኤርምያስ 3:17 መጽሐፍ ቅዱስ ያዛችሁ እዛ ላይም እንደዚህ ይላል፣ እግዚአብሔር አምላክሽ በመካከልሽ አለ፣ እርሱ ብርቱ ታዳጊ ነው፣ በአንቺ እጅግ ደስ ይለዋል፣ በፍቅሩ ያሳርፍሻል፣ በዝማሬም በአንቺ ላይ ከብሮ ደስ ይሰኛል ይላለኝ። ስማችን እናስገባ። የኔን የራሴን ስም አስገባለሁ። እግዚአብሔር አምላክህ በመካከልህ አለ፣ በአንተ አለ ይለኛል። እርሱ ብርቱ ታዳጊህ ነው ይለኛል። የሚገባ የሆኑ አይደለም ነው አይደለም። ግን እግዚአብሔር ለሁሉም ታዳጊ ስለሆነ ነው። በአንቺ ደስ ይለኛል ይላል። በአንተ ደስ ይለኛል ብዬ ልረዳ ይገባል። ስለዚህ እያንዳንዳችን ራሳችን በዛ ውስጥ ስናስገባ እግዚአብሔር በእኛ የሚደሰት አምላክ ነው። ታዲያ እግዚአብሔር እንደዚህ ሲሆን እኔና እናንተስ የእሱን ፍቅር እንዴት እንረዳዋለን? እግዚአብሔር እኔን ይወዳል። በፍቅሩ ያሳርፍሃል ይላል። በብዙ ነገሮች አእምሯችን ይቅበዘበዛል። ፍቅሩን ስናይ ግን መልሰን እረፍ ይላል። እኔ ክርስትናዬ በጣም ደስ የሚለኝ ነገር ቢኖር የማርፍ ሰው አይደለሁም፣ በብዙ ነገሮች እጨነቃለሁ። መልሼ ግን እግዚአብሔርን ሳስብ ግን መልሼ እረፍ እላለሁ። በእውነቱ ያለ ተስፋ ባለመሆናችን እጅግ ደስ ይለናል። ባለንበት ሁኔታ ስለሚወደን እግዚአብሔርን አከብረዋለሁ፣ አመሰግነዋለሁ። ያሳርፈናል። እንደው በዓለም ያሉ ሰዎች፣ እሱን የማያውቁ ሰዎች ሌት ተቀን ይህ ዓለም ሲወዘውዛቸው ሳይ ደግሞ አዝናለሁ። የተወሰነ ሰከንድ እንኳ ማረፍ አይችሉም በሱ። ምክንያቱም የሚያምኑበት የእምነት አመለካከት ነገሮችን ሁሉ በራሳቸው ለመፍታት የሚታገሉበት ነው። ግን ለእነዚህ አይነት ወገኖች ደግሞ እኔና እናንተ ዛሬ እየደረስንላቸው አይደለም። ለራሳችን ብቻ ይዘን ቁጭ ብለናል። ለሚጠፉት ወገኖች ያለ ረፍት ሌትና ቀን ለሚባዝኑት ወገኖች ፍቅሩን የቀመስን ሰዎች ልንደርስላቸው ይገባናል። በዝማሬም በአንቺ ላይ ከበሮ ደስ ይሰኛል ይላልኝ። ስለዚህ ለእግዚአብሔር ልንዘምርለት ይገባል፣ ፍቅሩን ልናውጅለት ይገባል። በእኛ ደስ የሚሰኝ አምላክ ነው። ምን ጊዜም ሁኔታችን ሳይመለከት ስለማይመለከት እሱ ፍቅር አምላክ ስለሆነ እግዚአብሔር ፍቅር ነው። በምክንያት ላይ የተመሰረተ አይደለም። እግዚአብሔር ዘላለም የሚኖር ፍቅሩም ዘላለማዊ የሆነ አምላክ ነው። እግዚአብሔር ከፍቅሩ የተነሳ መስዋዕት ተከፍሎ የተገኘ ፍቅር ሰጥቶናል። ኑ እላንት ደካሞች እያለ የሚጠራ አምላክ ነው። ኑ እላንት ብርቶች እኮ አላለም። ኑ እላንት ጻድቃኖች አላለም። እግዚአብሔር ኑና እንዋይ ነው የሚለው። ምክንያቱ ፍቅር ስለሆነ ፍቅር ስለሆነ ይህን መረዳት እንችላለን ወይ ነው ወገኖቼ። እኛ መረዳታችን ውስን ቢሆንም እግዚአብሔር ግን ፍቅር ነው። ኑ እያለ እጆቹን ዘርግቶ የሚጠራ አምላክ ነው። ፍቅሩ የማይወሰን ነው። አንዱን ወዶ አንዱን የሚጠላ አምላክ አይደለም። የፍቅሩ መጠን ደግሞ ከዚህ እስከዚህ ድረስ ብለን የምንወስነው አምላክ ሰማያት ወረቀት ቢሆኑ ባር የብዕር ቀለም ቢሆን የፍቅሩን መጠን ገልጸን ጽፈን አብራርተን ልንገልጸው አንችልም። እግዚአብሔር ፍቅር ነውና ሰማይና ምድር መረገጫው ነውና እግዚአብሔር ይህ ሆኖ ሳለ ጌታ ኢየሱስ ደግሞ አንድ ጊዜ ደቀ መዛሙርት አብን አሳየን ብለው በጠየቁት ጊዜ የተናገረውን እናስታውስ እና የመለሰላቸውን መልስ እንረዳ። አብን አሳየን ባሉት ጊዜ እኔና አብ አንድ ነን ያለው ጌታ ኢየሱስ ክርስቶስ እግዚአብሔር ነው። ጌታ ኢየሱስ ክርስቶስ ወልድ ነው። ስለዚህ እኔ በፍቅርህ እንደኖርኩ እኔ በአንተ እንደኖርኩ አንተን እንዲያውቁ እንዳለ እግዚአብሔርን ስናውቅ ኢየሱስንም እናውቃለን። ኢየሱስ ደግሞ ብትወዱኝ ትእዛዜን ጠብቁ ነው ያለን። ትእዛዙን እንጠብቃለን። ትእዛዙን የምንጠብቅ ለመዳን ሳይሆን ስለዳን ስላደረገልን በእሱ ለመኖር ያስፈልገናል። ጊዜ የማይወስነው ፍቅር፣ ዘላለማዊ ፍቅር የወደደን አምላክ ነው። በእግዚአብሔር በተዘረጋልን በፍቅሩ ጥላ ስር ልናርፍ ይገባናል። በዘላለማዊ ፍቅር የወደደን አምላክ ነውና እግዚአብሔር ሁላችንም እንደዚህ ሲወደን የእኔና የእናንተ ጊዜ የምናሳልፈው ከማን ጋር ነው? በሰብአዊ ደረጃ እኮ ከምንወዳቸው ሰዎች ጋር ጊዜ ለማሳለፍ እንሞክራለን። እርግጠኛ ነኝ ከማንወዳቸው ሰዎች ወይም ደግሞ ፍቅራችን ግንኙነታችን ጥሩ መስሎ ካልታየን ሰዎች ጋር ብዙ ቁመን ማሳለፍ ብዙ ጊዜ ማሳለፍ ደስ አይለንም። እኛ ግን ሁሉን እንድንወድም እሱ ፍቅር ስለሆነ ሁሉን የወደደ አምላክ ስለሆነ ሁሉን እንድንወድ ተጠይቀናል። ከምንወዳቸው ሰዎች ጋር ደግሞ ብዙ ጊዜ እናሳልፋለን። ወገኖቼ አሁን ጊዜያችን እንደዚህ ከሚያፈቅረን አባት ጋር እናሳልፋለን ወይ? ምናልባት በጸሎት ቤት ደረጃ በአምልኮ ደረጃ ተቀምጠን መዋልና ማደር ላንችል እንችላለን፣ ሁኔታዎች ስለማይፈቅዱልን። ይህች ዓለም ለመኖር ብዙ ነገሮችን ስለምጠይቀን መስራት፣ የተለያዩ ተግባሮችን መፈጸም የየዕለታዊ ተግባራችን ሊሆናል። ነገር ግን ቃሉ የሚለው ይህን ፍቅር አምላክ ስትቀመጥም ስትነሳን ስትሄድም አሰላስለው ነው የሚለው። ልባችን ከእርሱ ጋር ሊሆን ይገባል። ልባችን ዘላለማዊ አምላክ ከሆነው ፈጣሪ ጋር ሁልጊዜ አብሮ ሊሆን ይገባል። ስንቶቻችን ፍቅሩን ተረድተናል? በእውነት ሐዋርያው ጳውሎስ እንዳለ በድንግዝግዝ አያለሁ ዛሬ፣ ጌታዬ ሲመጣ ግን ሁሉን ነገር በግልጽ አያለሁ እንዳለ የእግዚአብሔርን ፍቅር በድንግዝግዝ በውስኑ አእምሯችን በየጊዜው ልናሰላስለው ይገባል። እግዚአብሔር ፍቅር ነው። እግዚአብሔር ሁላችንንም ያለ ምክንያት ይወደናል። በተለይ ወደ ፍቅሩ ሳስብ ምን አይነት ፍቅር ነው እኔን ያወጣኝ ወደዚህ የሳብከኝ እላለሁ። እናንተም ከኔ ጋር ትጋራላችሁ ብዬ አስባለሁ። እግዚአብሔር በዘላለማዊ ፍቅር ስለወደደ ዛሬ በእንደዚህ አይነት ሁኔታ ቃላቶች እሱን እንድናስበው እሱን እንድናመልከው እግዚአብሔር እየቀረበ እናያለን። በየጊዜው ይጣራል ያለማቋረጥ። የእኛን ዕድሜ እንያት፣ ረዥም ዕድሜ አኑሮናል። ግን ከኛ በፊት የነበሩትንም ሲወድ ኑሯል። በእኛም የኖርነው ዘመን ቀላል አይደለም። ከመፈጠራችን ጀምሮ ይወደናል። ምክንያቱም እግዚአብሔር ፍቅር ነውና። ለወደፊት ከኛ ቀጥሎ የሚመጡ ጀነሬሽኖች ካሉም ይወዳቸዋል። እግዚአብሔር ዘመን የማይገድበው ማብቂያ የሌለው ፍቅሩ ለሁሉም የሆነ በሁሉም የሆነ አምላክ ነው። ይህን አምላክ እንድንረዳው በፍቅሩም እንድንኖር እንደገናም ደግሞ ፍቅር የሆነውን አምላክ ለዘላለም በሕይወታችን ዘመን ሁሉ ለምናገኛቸው ፍቅሩን እየገለጽ ፍቅሩን እንዲቀምሱ እንድናደርግ መንፈስ ቅዱስ ሁላችንንም እንዲረዳን እጸልያለሁ። ጸሎቴም ነው። ይህን ፍቅር ግን ዝም ብንል እንጠየቃለን። ፍቅሩ ያስገድደናል። ሐዋርያት ዝም በሉ አትናገሩ በተባሉ ጊዜ ፍቅሩ ያስገድደናል። ከሰው ይልቅ እግዚአብሔርን እንሰማለን እንጂ ከእግዚአብሔር ይልቅ እናንተን አንሰማም ብለው ፍቅሩን መስክረዋል። እኔና እናንተም ወገኖቼ እውነትን ይዘን ዝም ልንል አይገባን። ፍቅሩን ልናውጅ ይገባናል። ዘመኑ እያለቀ ነው። ሰይጣንም እየተዋጋን ነው። ግን መንፈስ ቅዱስን እንዲያስታጥቀን ፍቅሩን ለእኛም ገብቶን ለሌሎችም መግለጽ እንድንችል እግዚአብሔር በጸጋው ይርዳን። ተባረኩ። ዘመናችን ሁሉ እግዚአብሔር ይርዳን። ፍቅሩንም ማስተዋል እንድንችል እግዚአብሔር መንፈስ ቅዱስን ይላክልን። አጭር ጸሎት እናርግና ጨርሳለሁ። እንጸልይ። በዘላለማዊ ፍቅርህ የወደድከን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናሃለን። እግዚአብሔር አምላክ ሆይ አንተ ፍቅር ነህ፣ ፍቅርህም ዘላለማዊ ነው፣ ፍቅርህም ወሰን የሌለው ነው። በእኛ ቃላት ልንገልጸው አንችልም። እግዚአብሔር ሆይ አንተ ጌታ ኢየሱስን ትወዳለህ። ይህ ነው ልጄ የምወደው ብለሃል፣ እርሱን ስሙት ብለሃል። የቀደሙትን የሃይማኖት አባቶቻችንንም ትወዳለህ። በኃይልና በብርታታቸው አይደለም፣ ነገር ግን እግዚአብሔር ሆይ አንተ ፍቅር ስለሆንክ በገባኸው ቃል ኪዳን መሰረት ፍቅር ጸንቶ ስለሚኖር ወዳቸዋል። ለነሱ የገባኸውም ዛሬ ለእኛ ይሰራል። ይህን መረዳት እንድንችል እርዳን። እግዚአብሔር አምላካችን ሆይ እንደገናም ደግሞ ፍቅሩ እኔንም እንደሚወደኝ ዛሬ አስተምረኛል። ወገኖችንም እያንዳንዳቸው እንደሚወዳቸው እግዚአብሔር ሆይ በዚህ ጊዜ መረዳት እንድንችል መንፈሳዊ ዓይናችን ትከፍትልን ዘንድ እለምናሃል። ምክንያቱም አንተ ፍቅር ነህና ከማስተዋል በጎደለ ምክንያት ያንተን ፍቅር እንዳናሳንስ፣ ፍቅር ሲገባን ደግሞ ጊዜያችን ሁለንተናችን ከአንተ ጋር በምንሄድበት በምንራመድበት ሁሉ ፍቅርህን ማሰላሰል እንድንችል እግዚአብሔር ሆይ ጸጋን አብዛል። ይህ ፍቅር ደግሞ በእኔና በወገኖቼ ብቻ ተገድቦ እንዳይቀር ፍቅርህን ላላወቁ ደግሞ መግለጽ እንድንችል፣ ወደ ፍቅርህ እግዚአብሔር ሆይ ሰዎች እንዲመጡ ማድረግ እንድንችል፣ ደቀ መዛሙርትን በተናገርክ ጊዜ የእኔ ደቀ መዝሙር መሆናችሁ እንዲታይ በምግባራችሁ የጸዳችሁ ሆኖ እንዳልክ እግዚአብሔር ሆይ አንተን እንድንመስል አንተን ብቻ መሽተት እንድንችል በሕይወታችን አንተን እንድንመስል እርዳን። ለምስክርነትም አብቃን። እስከ ዓለም ዳርቻ አብሬያችሁ ናችሁ ያልክ አምላክ በተለያዩ ምክንያት ራሳችን እየገደብን ያንተን ፍቅር እንዳንገድብ በሙላት መግለጽ እንድንችል እግዚአብሔር ሆይ ትረዳን ዘንድ እለምንሃለሁ። ይህ ገብቶን ደግሞ በፍቅርህ መኖር እንድንችል እግዚአብሔር ሆይ ያንተ መዘግየት ደግሞ ነፍሳት ይድኑ ዘንድ ነው። በእኛ ድክመት ምክንያት እግዚአብሔር ሆይ ፍቅርህን መግለጽ እንዳንችል የሚያደርገንን የሰይጣንን ተግዳሮት ትቋቋምልን ዘንድ እግዚአብሔር ሆይ እንለምንሃለን። በዚህ ክፉ ዘመን ያንተ ታላቁ ኃይል ይሰራልና ለእያንዳንዳችን ለሐዋርያት የወረደ መንፈስ ቅዱስ ወርዶ በሙላት መስራት እንድንችል በሙላት ፍቅርህን መግለጽ እንድንችል እግዚአብሔር ሆይ እርዳን። ዘመናችን ተረከብ። ስትገለጽ ሳለ ደግሞ ይህ ነው አምላካችን ከሚሉት ጋር መሆን እንድንችል እግዚአብሔር ሆይ በጸጋ እርዳን። ስለ ሰማህን ተመስገን። በናዝሬቱ በኢየሱስ ስም አሜን
አሜን አሜን። እግዚአብሔር አምላክ ይባርክህ ወንድማችን አቶ ተስፋው፣ ስለመጣልን ቃል እግዚአብሔርን እጅግ አድርገን እናመሰግናለን። ለሁሉ ነገር ስርና መሰረት የሆነውን የእግዚአብሔር ፍቅር ማስተዋል እንድንችል እኛም ደግሞ እርስ በራሳችን እንድንዋደድ የእሱን ፍቅር መግለጽ እንድንችል እግዚአብሔር አምላክ ይርዳን። ተባረክ። እሺ፣ ከዚህ ቀጥሎ እንደገና አቶ በቀለ በመዝሙር ይባርኩናል። ጊዜውን ለነሱ አስረክባለሁ። ተባረኩ።
እሺ፣ እግዚአብሔር የዘመን አምላክ ይባረክ። ሁላችንም ቃሉን ጌታ ስላስተማረን እግዚአብሔር እናመሰግናለን። እሺ፣ የሚቀጥለውን ተማሪ እንጀምራለን።
የዘላለም አምላክ ጌታ ሙሽራው ኢየሱስ የድል ጌታ ሊፈጣ የዘላለም አምላክ የኛ ጌታ ሙሽራው ኢየሱስ የድል ጌታ ሊመጣ ቀርቧል ሊወስደን የዘላለም መንግስት ሊያወርሰን ሊያስወርሰን ሊያሰርሰን እንደ ኖህ ዘመን ስንጠጣ ስንበላ ጌታ ኢየሱስ ድንገት እንደመጣብን ኋላ ተራሮችን ሙሉ ሰውሩን እንዳን አሁን ሁሉ ስንቆም ለክብሩ በመዋል
አሜን አሜን። እግዚአብሔር ይባርካችሁ። እናም ደግሞ ለዛ ጊዜ እንዲያበቃን እሱ እንደሚወደው የኖርን ሱም ያስከበረን የኖርን ለዛ ጊዜ እግዚአብሔር አምላክ ያብቃን። ተባረኩ። እሺ፣ ከዚህ ቀጥሎ የምስጋናና የምስጋና ጊዜ ይኖረናል። የምስጋና ያላችሁ ምስጋናችሁ ማቅረብ ትችላላችሁ። እኔ እግዚአብሔርን አመሰግናለሁ። ክብር ምስጋና ለእርሱ ይሁን። ምሕረቱን ቸርነቱን ጸጋውን አብዝቶልን እንደገና በፊት እንድንቀር ለረዳን ጌታ ምስጋና ይድረሰው። ክብር ሁሉ ለእርሱ ይሁን። ሰንበትም እስከማወያየት ጀምሮ በቃልም በዝማሬም በመምራትም በጸሎትም የምታገለግሉ ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ምሕረቱን በእኛ በልጆቻችን በእናታችን ላደረገ በእያንዳንዱ ቀን የምስጋና የንስሐ ጊዜ ለሚሰጠን አምላካችን ክብር ምስጋና ለእርሱ ይሁን። እንደገናም አዲስ የሰንበት ትምህርት ኳርተር እንድንጀምር እድሉን ለሰጠን ጌታ የተመሰገነ ይሁን። እኛም እንደ ጳውሎስ ራሳችን ለጌታ አስረክበን
የጌታን ድምፅ እየሰማን እንደሱ የእሱን ስራ መስራት እንድንችል እግዚአብሔር አምላክ ይርዳን። ሁላችሁንም ጌታ አምላክ ይባርክ። ደህና ደሩ።
አሜን አሜን። ቴማርሸት ተባረኪ። እሺ፣ ሌላ ምስጋና ያለው
እኔም እግዚአብሔርን አመሰግናለሁ። የቀደመ ሰው አለ?
የለም የለም። አንተ
እግዚአብሔርን አመሰግናለሁ። ወቅታዊ የሆነ መልእክት ስለመጣልን ፍቅር፣ ሁሉም ነገር የተመሰረተ በፍቅር ነው እና እግዚአብሔርን ማመሰግነው ዛሬ ቀኑ ሙሉ በተለያየ ሁኔታ እግዚአብሔር ፍቅሩን ሲያሳየ ነው የዋለ። በሰዎች እግዚአብሔር ፍቅሩን የሚያሳይ በሰዎች አማካይነት ሰዎችን ይልካል፣ በተወሰነ ጊዜ፣ በማንኛውም ጊዜ እና ፍቅሩ ሲገለጥልኝ ነው የዋለ። ዛሬ ብቻ አይደለም ሁልጊዜ። እና ወንድሜ እንዳለው ብቁ ሆኜ ሳይሆን እኔን እግዚአብሔር የሚያፈቅርበት የተለየ ምክንያት ያለው ሳይሆን ብቻ በዘላለም ፍቅሩ ያለ ምክንያት ስለሚወድ እኔም ፍቅሩ እየተገለጠ ስላለ እግዚአብሔርን አመሰግነዋለሁ። እንግዲህ እኛ ውለታ ለእግዚአብሔር መመለስ አንችልም። የምናደርገው እርስ በርሳችን መፈቃቀር ብቻ ነው። እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ ነው ያለ እና የፍቅሩ በየጊዜው በገሃድ ስለሚታይ አመሰግነዋለሁ። እና እኔም ደግሞ የወደደኝ እግዚአብሔር ለሌሎች ፍቅር እሱ በእሱ ፍቅር የእሱ በእኔ እንዲሰባረቅ መንፈስ ቅዱስ እንዲረዳኝ ጸልዩ። ይሄን ለማለት ነው። ተባረኩ።
አሜን አሜን። ከሽንግዳው እግዚአብሔር ይባርክ። ምስጋና ለመጣ እግዚአብሔር እናመሰግናለን። ሌላ ምስጋና ያለው እሺ። ሂድ ድምፅ እየሰሙ አይደለም። እኔም እግዚአብሔርን አምላኬን እጅግ አድርጌ አመሰግናለሁ ስለመጣልን ቃል፣ ስለነበረን ደግሞ የጸጥታ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እኛ የሚወደድ ነገር ኖሮን ሳይሆን እግዚአብሔር እንዲሁ ስለወደደን ይህን ፍቅር ደግሞ ማስተዋል እንድንችልና እሱን እየታዘዝን እሱን ያስደሰትን መኖር እንድንችል እኛም እርስ በራሳችን እንድንዋደድ እግዚአብሔር አምላክ ጸጋውን ያብዛልን ያለሁኝ እና ዛሬ የተቀዳው ቁጥር የሚሆነው 79-80 ነው። 79-80 ይህን የተቀዳውን ደግሞ የምንሰማበት ቁጥር 605-475-4986 ነው። አክሰስ ኮዱ 71-28-61 ፓውንድ አድርገን ማዳመጥ እንችላለን። ወይም ሻሎም ቴል ዳካም ገብተን የሻሎም ዌብሳይት ላይ እዛ ላይ በቅርብ ጊዜ የተቀዱ ከሚለው ላይ ማግኘት እንችላለን። 73-80 አድርገን ማዳመጥ እንችላለን። እና እንግዲህ እስኪ ማስታወቂያዎች አሉን። እነዛ ማስታወቂያዎች መዓዛ ትነግረናለች። ከዛ በኋላ ወደ ጸሎት እንሄዳለን።
እንደምናመሻችሁ ሁላችሁም፣ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ መናገር የምፈልገው በጁላይ ከ1-5 ለሚኖረው ኮንፍራንስ እንዴት ወደዚህ እንደሚተላለፍና ምን ጊዜ እንደምታገኙት ለመናገር ነው። ለውጥ የሚኖር ከሆነ እናሳውቃችኋለን። አሁን ግን ሮብ፣ አሁን የሚመጣው ሮብ ምሽት ጀምሮ እስከ እሁድ በማለዳው በጣም ማለዳው የእሱ ሰዓት ድረስ ከኮንፍራንሱ ነው የሚተላለፈው። ቋሚው ፕሮግራሞች ሁሉ አይኖሩም በዛ በኮንፍራንሱ ጊዜ። ማለዳ ላይ ከ6-7 በተለመደው ሰዓት ነው የምንገናኘው። ከ6-7 በቀን ደግሞ በቀን ጠዋት ከ9 በኢስተርን አቆጣጠር ነው ይሄን ሁሉ ከ9-12 ሰዓት ድረስ ይሆናል። በምሽቱ ደግሞ ከሰባት ተኩል እስከ ዘጠኝ ድረስ ይሆናል። ግን እዛ ሆነን ደግሞ ስናየው ሰዓቱ ቀደም ወይም ዘግየት የሚል ከሆነ እናስታውቃለን፣ በዚህ ሰዓት ነው የምንገናኘው ብለን እዛው ላይ እንናገራለን። ሰዓቱን እየጠበቅን እየገባን ለመካፈል በሻሎም ለማስተላለፍ ስለምንሞክር በዛ እንድትከታተሉ ከቤት ያላችሁ ለማሳሰብ ፈልጋለሁ። የበረከት ጊዜ እንዲሆን፣ የፈውስ ጊዜ እንዲሆን፣ የመለወጥ ጊዜ እንዲሆን ደግሞ በጸሎታችን እያሰብን እንድንቆይ ላሳስብ ፈልጋለሁ። ተባረኩልኝ።
አሜን አሜን። እንግዲህ እግዚአብሔር አገልጋዮቹን ሁሉ እንደገና በዛ ስፍራ የሚገኙትን ሁሉ እንዲባርክ፣ እሱ ቀድሞ እዛ እንዲደርስ የመነቃቃት ጊዜ እንዲሆን እግዚአብሔር አምላክ እንዲረዳ እየጸለይን እንቆያለን።
ሄሎ።
አቤት።
ማስታወቂያው ላይ በቴሌኮንፈረንስ ይተላለፋል፣ ላይቭ ደግሞ በዩቲዩብ ይተላለፋል እና በኮምፒውተርም በዩቲዩብ በስልካችሁ መግባት የምትፈልጉ ሊንኩን ያው በዚሁ በቴሌኮንፈረንስ እናስታውቃለን። ይችን ለመጨመር ነው። ጌታ ይባርካችሁ።
እግዚአብሔር ይባርክ። በዙም ይተላለፋል።
ያ ዩቲዩብ ነው የተባለው። አይ ቲንክ ዩቲዩብ ይቀል ይሆናል ከዙም። አለዛ ዙም ማስገቡልን ካላችሁ አይ ቲንክ ይቻላል ብዬ አምናለሁ።
እሺ፣ እግዚአብሔር ይባርክ። እሺ፣ እንግዲህ የጸለይን እንቆያለን። የድንቅነሽ ትጸልይልናለች። ከእሷ ጋር ሆነን ሁላችንም እንደሚመቸን ሆነን እንጸልይ። የድንቅነሽ እስኪ ሌላ ምስጋና ያለው መሪቲ የምስጋና ካለሽ ጊዜውን ለስራ እስኪ ልትጣትና ሰጥን ከሆነ
ጌታ ይባርክሽ።
አሜን።
እግዚአብሔር ይመስገን። እሱ ያልተመሰገነ ማን ይመሰገነ? ምስጋና ብዙ አለው። ጤናችን በኩል የጠበቀን ረዥም እድሜ ያጠገበን፣ በዚህ ክፉ በበዛበት ዘመን ደግሞ እግዚአብሔር ተጠንቅቆ ጠብቆ እሱ እንድናመልክ ጸጥ ያለ እረፍት ያለበት ጊዜ ስለሰጠ ቦታ ስለሰጠ አምላክ ፍጹም ሆነ አምላካችን ጋር እንድንገናኝ እንድናመልከው እንድናመሰግነው እግዚአብሔር ምስጋና ይድረሰው። በተለያዩ አገልጋዮች ቃሉን ያው የሆነውን ቃሉን እንድንሰማ እንድንደረጅ እንድናድግ በውስጣችን እንዲሰር እንድንለወጥበት እምነታችንም እንዲያድግ የማናውቀው እንድናውቅ ያላስተዋለው እንድናስተውል ጊዜን ሰዓትን ሰጥቶ በቀን ሶስት ጊዜ ስለሚመክረን ስለሚገስጸን ስለሚያስተምረን ስለሚያስተካክለን እግዚአብሔር ስሙ ይባረክ። አገልጋዮቹን ደግሞ እናንተን የመሰለ አገልጋይ ሳትሰለቹ ሳትታክቱ በየስራ ዘርፉ እየተተካችሁ የምታገለግሉን የሰጠን እግዚአብሔር ስሙ ይባረክ። እናንተም ተባረኩ። የተሰባችሁ ትውልዳችሁ ሁሉ ይባረክ። ዘመናችሁ ይባረክ። እንጀራችሁ ይባረክ። ጊዜያችሁ በዘላለም የተባረከ ይሁን። እግዚአብሔር እናንተ ጋር ይሁን። መጨረሻችን ደግሞ የሰማይ መንግስቱ ይሁን። ደህና አደሩ።
አሜን አሜን አሜን። እግዚአብሔር ይባርክሽ። እሺ፣ ከዚህ ቀጥሎ እንግዲህ ወደ ደብረ ዙፋን የድንቅነሽ ታቀርበናለች። ጊዜውን ለእሷ አስረክባለሁ። ሁላችንም እንደሚመቸን ሆነን እንጸልይ።
ሄሎ ሄሎ፣ እንዴት ዋላችሁ?
እንደምን ዋልሽ?
እግዚአብሔር ይመስገን።
አሜን።
እናመሰግናለን። እሺ፣ እንጸልይ። ሰማለሁ?
አዎ ሰማያለሽ። ጸልይልን።
ተባረኩ። እግዚአብሔር ይባርካችሁ። ቅዱስና ቸር ሆንክ የዘላለም አባት የሰራዊት ንጉስ እግዚአብሔር እናመሰግናለን። ከነ ሸክማችን ከነ ኃጢአታችን በፊት ስንቀርብ ታነጻን ትቀድሰን ዘንድ እንለምናለን። ሸክማችን ተራከበን ኃጢአታችን ይቅርበለን። አቤቱ ጌታ ሆይ ትዳስሰን ትጎበኘን ዘንድ እንለምናለን። ጌታ ሆይ ተመስገን 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 ተመስገን። የዘላለም ንጉስ እግዚአብሔር እነ ሸክማችንን ሸክማችን ተረከብ። አገራችን ኢትዮጵያን ሰላም አርግልን እባክህ ጌታ ሆይ። ውሸት መዋሸት ጌታ ሆይ መካስ ጌታ ሆይ መስመናናቅ መለያየት መከፋፈልን ትተህ መተሳሰብን ፍቅርን ስጣቸው ለኢትዮጵያ። ጌታ ሆይ የታመሙትን ፈውሳቸው፣ የታሰሩትን አስፈታቸው። የኔ ጌታ የሚያለቅሱትን አጽናናቸው። አገራችን ምድሪቱን ጎብኛት። ዝናቡን ከመሬቱ ጋር አስማምተህ የሚዘራው አዝርት ለሰዎች ምግብ እንዲውል እርዳን። እባክህ ጌታ ሆይ በኢኮኖሚ የደቀቀውን ሕዝብ በኢኮኖሚ እንዲዳብር አንተ ኃይል ስጠው፣ አንተ ጉልበት ስጣቸው፣ አንተ ምህረት አርግላቸው እንደ ቸርነትህ። ጌታ ሆይ በዚህም ሀገር ያሉትን ወገኖቻችን የሚጨነቁትን ጭንቀታቸውን ተረከብ። በውስጣቸው አንተ ገብተህ ጭንቀታቸውን ተረከብ። የታመሙትን አንተ ትፈውሳቸው ዘንድ እንለምናለን፣ በፊትህ እናቀርባቸዋለን። ጌታ ሆይ የሚያዝኑትን የሚያለቅሱትን አቶ ግርማን አንተ ትፈውሳቸው ዘንድ እንለምናሃለን። የእስራኤል ንጉስ እግዚአብሔር አቁመህ ለምስክርነት አብቃቸው። የኔ ጌታ ወይዘሮ አበበችን ስለፈወስክ እናመሰግንሃለን። ወይዘሮ አስቴር ነገሬ አስቴር ተበጀ ትፈውሳቸው ዘንድ እንለምንሃለን። በዚህ መስመር ያገለግሉትን አገልጋዮችን አገልግሎታቸውን መክሊታቸውን አንተ ጨምርላቸው። ጉልበት፣ ጽናት፣ ብርታት ሁናቸው። ቤተሰቦቻቸው ልጆቻቸው ሁሉ አንተ ባርክ፣ እምነት ጨምርላቸው። የኤልያስን ጸሎት የሰማህ አምላክ የእኛንም በዚህ መንበርከካችን አንተ ስማ፣ ጸሎታችን ስማ። ጌታ ሆይ እንደ ቸርነትህ በደል መተላለፋችን ሁሉ ይቅር በለን። የኔ ጌታ በዓለም ሁሉ የሚነኳኮሩትን በሀያላን መንግስታት የሚጣሉትን ፍቅር አድርጋቸው። ራሻና ዩክሬንን ሰላም ስጣቸው። ሱዳንን ሰላም ስጣት። የመንን ሰላም አድርጋት። የኔ ጌታ እስራኤልንና ኢራንን ፍቅር ስጣቸው። በዚህም ሀገር ፍቅር ይዘራ። መሪዎችን ከመሪዎች አስማማቸው። መተሳሰብን ስጣቸው። መሪን ከመሪ የሚያስማማ ቃል አንተ ለግስላቸው። ህዝብህን ጎብኝ ጌታ ሆይ፣ ህዝቡን አስበው። የኔ ጌታ በዚህ መስመር ያሉትን ወገኖቻችን አንተ አስባቸው። የኔ ጌታ መነጋገራችን ቃልክን መደማመጣችን ለፍሬ ይሁን፣ ለበረከት ይሁን፣ ለመተሳሰብ ይሁን። ጌታ ሆይ አንተን የሚያስደስት ልብ ይኑረን። አንተን የምናስደስትበት ህይወት ይኑረን። በዚህ በመስመር በሞባይል ተነጋግረን ድምፅህን ቃልክን የምንሰማው ፍሬ እንዲያፈራ አንተ የምትደሰትበት አንተን የምናስደስትበት መንገድ ይሆንልን። ጌታ ሆይ እንደ ቸርነትህ እንደ ምህረትህ እባክህ አባት ሆይ ተለመነ ለወለደች እናት ላጠባች እናት አንተ ፈጥነህ ድረስ። ልጆቻችን ትውልዳችን አንተ ባርክ እባክህ ጌታ። አረ የኔ ጌታ፣ አረ የኛ ጌታ፣ አረ የኛ መከታ፣ ልጆቻችን ባርክልን እባክህ፣ አስብልን እባክህ። የሰራነውን ስህተት ጉድለት አይተህ ይቅር በለን። ልጆቻችን ማርልን አባት ሆይ፣ በምህረት አይንህ ይልን። የልጅ ልጆቻችን አንተ አሳድግልን፣ ልጆቻችን አሳድግልን፣ ፈውስልን፣ ጠብቅልን። የኔ ጌታ በምህረት አይንህ እየት ማረነ። የኔ ጌታ ማረነ። መንበርከካችን ለመዳን ይሁን፣ ጸሎታችን ለመዳን ይሁን፣ አንተን የሚያስደስት ህይወት ልብ ይኑረን። በፊት ስንበረከክ የተደሰተ ሰላም የሆነ ልብ አይምሮ ስጠን። መንበርከካችን ለመባረክ ይሁን። ቤተ ክርስቲያን ዙሪያ ፍቅር ዝራ ጌታ ሆይ፣ በቤተ ክርስቲያን ዙሪያ ፍቅር ዝራልኝ አባት ሆይ። ከዩኒየኑ ጀምረ እስከ ሎካል ቸርች ጌታ ሆይ ፍቅር ለመምኑ፣ ፍቅር ለወንጌላውያን፣ ለቄሶች ሁሉ ፍቅር ስጣቸው፣ ሰላም ስጣቸው። አስተሳስበን፣ አፋቅረን፣ አንድነትን ስጠን። መተሳሰብን፣ መገፋፋት ሳይሆን መፈቃቀር ስጠን እባክህ ጌታዬ። የእኔ ጌታዬ ፍቅር አምላክ ነህ፣ ፍቅር ዘራልን፣ ፍቅር ስጠን አባት ሆይ። ፍቅር አድርገን እባክህ የእኔ ጌታ። እነሆ ቤተ ክርስቲያናችን በዓለም ሁሉ የሚነገረው ቃል የቅሬታዋን ቤተ ክርስቲያን ፍሬ እንድታፈራ ወንጌል ለዓለም እንድታደርስ የሚድኑ ነፍሳትን ይዛ እንድትነሳ እርዳን። አሌሉያ። አድነን የኔ ጌታ፣ መሐሪነህና ማረን እባክህ። በዚህ መስመር ያለውን ኃጢአታችን፣ በደላችን፣ መተላለፋችን ሁሉ ይቅር በለን። አድነን፣ ማረን በተቀደሰው ልጅህ በናዝሪቱ በኢየሱስ ክርስቶስ ስም አሜን፣
አሜን። እግዚአብሔር አምላክ ይባርክሽ። የሁሉም ጸሎት ደግሞ እንደዚህ እንደጸለይሽ ያንቺንም የልብ ጸሎት እግዚአብሔር አምላክ ይስማላለው። ሁላችንም እንግዲህ እንደተባረክን እንደር። እግዚአብሔር ፍቅር፣ ሰላም፣ ጸጋ አይለየን። ነገ ጠዋት ደግሞ እግዚአብሔር ፈቅዶ እስከምንገናኝ መልካም አዳር ይሁንላችሁ። ደህና እደሩ።
አሜን፣
አሜን። ደህና እደሩ።